ماشي نصلي. እግዚአብሔር አባታችን እናመሰግንሃለን ስለ ታላቁ ፍቅርህና ስለ ታላቁ ቸርነትህ። ፍቅርህ፣ በጎነትህ፣ ምሕረትህ በስቶልን እንደዚች ጊዜ ደርሰናልና እግዚአብሔር ሆይ እናመሰግንሃለን። አሁን ደግሞ በሰንበት ትምህርት የሚያወያየንን የሚጸልዩልንን የሚዘምሩልንን እግዚአብሔር ሆይ አንተ ትባርካቸው ዘንድ እኔ እለምንሃለሁ። አሁንም ጸሎታችን ስለሰማህን ተመስገን። መስመሩን አንተ ተቆጣጠርልን። አንተ ከፍ እኛ ዝቅ እንበል። እግዚአብሔር ሆይ ስለ ሁሉም ተመስገን። በኢየሱስ ስም አሜን። እንደገና ትንሽ ሪከርድ አላደረግኩትም። እንደገና እንደምን ዋላችሁ ማለት ወዳለው። እንደምን አመሻችሁ፣ እንደምን አደራችሁ። የእግዚአብሔር ቤተሰቦች እንኳን ደህና መጣችሁ ለእሁድ ምሽት የሻሎም ዓለም አቀፍ ፕሮግራም። ፕሮግራማችን ሰንበት ትምህርት የሚያወያየን ወንድሜ ተስፋው መኮንን ይሆናል። በቃል ደግሞ የሚባርከን ወንድሜ ፓስተር አባይ ይሆናል። የተለየ መዝሙር እህቴ ኢየሩስ ታቀርብልናለች። በጸሎት ደግሞ ወንድሜ አቶ ምሰስኖት ይጸልይልናል። የምመራው ፋንታነሽ ነኝ። እንግዲህ የሳምንቱን መታሰቢያ ቁጥር አነባለሁ። መዝሙር 62:8 መዝሙር 62:8 ሰዎች ሆይ ሁልጊዜ በእርሱ ታመኑ፣ ልባችሁን በፊቱ አፍስሱ፣ እግዚአብሔር መጠጊያችን ነውና። እግዚአብሔር የሰማነውን ይባርክ። አሁን እንግዲህ የመዝሙር ጊዜያችን ነው። መዝሙር እየመረጥ እንዘምራለን። ከዚያ በፊት ግን እንኳን ለእናቶች ቀን አደረሳችሁ ማለት እወዳለሁ። መዝሙር እንግዲህ እየመረጥን እንዘምር።
እኔ መዘመር ፈልጋለሁ። ለምለም።
እሺ ሲስተር ለምለም ዘምሪልን።
እሺ። የአምላክን ጸጋ አላውቅም የሚል ነው። ከድሮ መዝሙር 113 የአምላክን ጸጋ አላውቅም የገለጠልኝ የክርስቶስን ፍቅርን ለእርሱ የዋጀኝን ግን አውቃለሁ የመንሁትን አውቃለሁ ችሎት እንደተሰጠው ከኃጢአት እንዲያጠብቀኝ እስከ መገለጹ ቀን አላውቅም እንደምን ሰጠኝ አዳኙን ሃይማኖት እትም እንዳሳመነኝ ትርፍ ያለውን እምነት ግን አውቃለሁ ያመንሁትን አውቃለሁ ችሎት እንደተሰጠው ከኃጢአት እንዲወስደኝ እስከ መገለጹ ፈት አላውቅም መንፈሱ እንዴት በሰው እንዲሰራ እየገለጠ ኢየሱስን እየሰጠ እምነትን ግን አውቃለሁ ያመንሁትን አውቃለሁ ችሎት እንደተሰጠው ከኃጢአት እንዲን አጥበኝ እስከ መገለጹ ቀን የጌታን መምጫ አላውቅም ቀትር ቢሆን ማታም እንዴት እንደሄድ አላውቅም በእግር ይሆን ባየር ግን አውቃለሁ ያመንሁትን አውቃለሁ ችሎት እንደተሰጠው ከኃጢአት እንዲጠብቀኝ እስከ መገለጹ ቀን። አሜን።
እግዚአብሔር ባርክሽ። ሌላ
ዘምራለሁ።
እሺ ዘምርልን።
ከመዝሙር መጽሐፋችን 269
እሺ
የፍስሐ ልቤ
ሌላ መዝሙር መምረጥ የሚፈልግ የለም?
እሺ፣ እንደሱ ከሆነ ዘምራለሁ።
እሺ፣ አንድ ጊዜ ይች እንድዘምርና ከዛ ትቀጥያለሽ። 185 እዳ ተከፍሎ ድልም ተሰጠ ለእኛ ሲል ኢየሱስ ክርስቶስ ሞተ። ከኦሪት መርገም ከኃጢአት ኢየሱስ አዳነን ሁላችን። አሁንም ሰው ሆይ ይህንን እመን፣ ሁላችንን በሱ ብናምን ደሙን በመስቀል ስለሰጠ ክርስቶስ አዳነን ሁላችን። አርነት ወጣን ፍርድ የለብንም፣ ኃይላችንንም አይነክፈንም። ኑ ወደ እኔ ኢየሱስ ይላል እርሱ አዳነን ሁላችን። አሁንም ሰው ሆይ ይህንን እመን፣ ሁላችንንም በእርሱ ብናምን ደሙን በመስቀል ስለሰጠን ክርስቶስ አዳነን ሁላችን። እንዴት ታላቅ ነው የአምላክ ጸጋ፣ በሞቱ ሁላችንን ያዳነ። እንዴት ያለ ፍቅር የት ይገኛል? እርሱ አዳነን ሁላችን። አሁንም ሰው ሆይ ይህንን እመን፣ ሁላችንንም በእርሱ ብናምን ደሙን በመስቀል ስለሰጠን ክርስቶስ አዳነን ሁላችን። በአንቺ ዘምሪልን።
እሺ፣ 218
የኢየሱስ ክሩን ፍቅር ይቅርታ
መልካም ደስ ታደርግ ቅዱሳን ያሉባት ቀኑ ጨለማን ያረቃል ደስታን መከራ የዘላለም ምንጭ ይፈልቃል አረጎችም አይረግፉ የመልካም አገር ቅርብ ነው የሰማይ ቤታችን ንጹህ የቅዱሳን አገር ሰላም የሞላበት ኃጢአተኞች ተንኮለኞች አይችሉም ሊወርሷት በሮቹ ኃጢአት ተንኮልን ፈጽሞ አያስገቡም የአምላክ በግ ተከታዮች ይገባሉ ሁሉ ጥርጥራችን እናርቅ የጨለማን ሐሳብ ከነአንን እንመልከት በብርሃን አይናችን ሙሴ ከቆመበት ሁነን አገሩን እንይ የዚህ ዓለም ደስታ ሁሉ አያታልለነ አሜን። ጽንሱን ሆናለሁ።
አመሰግናለሁ። ድምፅ ሰማሁ። የማን ነው? ድምፅ ሰምቻለሁ። የሚዘምር እሺ፣ የሚዘምር የለም? ሶስት ጠይቃለን።
እሺ፣ ዘምራለሁ።
ተባረክ። ይዘምር የለም?
ለ105 ይቅርታ። ለኑር ለኢየሱስ የእውነት ኑሮ እርሱን ደስ ላሰኝ በሁሉ ነገር የልብ ደስታና መታመን ሳሳይ ይህ የማገኝበት ኦ ኢየሱስ መድኃኒቴ ልቤን እሰጣለሁ አንተ በመንፋት ጊዜ ራስህን ሰጥተሃል ሌላ ጌታ አልይዝም ልቤን ላንተ ይሁን ሕይወቴን ላንተ አስረከብ ክርስቶስ ላንተ ብቻ ልኑር ለኢየሱስ ለኔ ለሞተው በደል ለተሸከመው እኔን የገዛኝ ያንተ ፍቅር ነው። እርሱ ልከተል ሁሉንም ልተው ኦ ኢየሱስ መድኃኒቴ ልቤን አንተ በመንጻት ጊዜ ራስህን ሰጥተሃል ሌላ ጌታ አልይዝም ልቤ ላንተ ይሁን ሕይወቴን ላንተ አስረከብ ክርስቶስ ላንተ ብቻ ላደርግ ተግባሬ ለቅዱስ ስሙ ጥፋት በሽታ ቢመጣ በኔ የመፈትሽ ሌ ይሆናለኔ ኦ ኢየሱስ መድኃኒቴ ልቤን እሰጣለሁ አንተ በመንጻት ጊዜ ራስህን ሰጥተሃል ሌላ ጌታ አልይዝም ልቤ ላንተ ይሆን ሕይወቴ ናንተ አስረከብ ክርስቶስ ላንተ ብቻ ለኖር ለኢየሱስ ባጭር ዘመኔ የሱ ፈገግታ መዝገብ ነው ለኔ ስለ ጠፉቱ ሰጠ ሕይወቱን ለታካሽ ሁሉ ሊሰጠ ኦ ኢየሱስ መድኃኒቴ ልቤን እሰጣለሁ አንተ በመንጻት ጊዜ ራስህን ሰጥተሃል ሌላ ጌታ አልይዝም ልቤ ላንተ ይሆን ሕይወቴ ላንተ አስረከብ ክርስቶስ ላንተ ብቻ አሜን
እግዚአብሔር ባርካችሁ በመዝሙር የተሳተፋችሁ በሙሉ አሁን የሰንበት ትምህርት ጊዜ ነው ሰንበት ትምህርት የሚያዋየን ወንድሜ ተስፋ መኮንን ነው ወንድሜ ጊዜውን ለመንፈስ ቅዱስና ለአንተ ለጣለሁ
እሺ እሰማለሁ
አዎ በደምብ
እሺ በጌታ የተወደዳችሁ እህቶቼ ወንድሞቼ አባቶቼና እናቶቼ ምንም ትልልቅ ሰዎችም በዚህ ፕሮግራም በብዛት አላችሁ እግዚአብሔር ሰላምታ ለሁላችን ይሁን እንደምን ዋላችሁ እህታችን ፋንታነሽን ስለመራሽን እህቶቻችንም ግሩም ግሩም የሆኑ መዝሙሮች ስለዘመራችሁልን እግዚአብሔር ይባርካችሁ በየቀኑ ለአገልግሎት ተዘጋጅታችሁ ለመዘመር እንደዚህ ተክታችሁ ለምትሰሩ እግዚአብሔር ይባርካችሁ ለማለት እወዳለሁ በሳምንት አንድ ቀን በሁለት ሳምንት አንድ ቀን ለሚደረጉ ነገሮች እንኳን አንዳንድ ጊዜ የማይሳካበት ጊዜ አለ እናንተ ግን ሁሉ ጊዜ ስለምታገለግሉ እግዚአብሔር ይባርካችሁ ለማለት እወዳለሁ እንጸልይና ወደ ሰንበት ትምህርታችን እንግባ በዘላለማዊ ፍቅር የወደድከን እግዚአብሔር አምላካችን ሆይ ይጋድርከን እናመሰግናለን በዚህ ዕለት ደግሞ እግዚአብሔር አምላክ ሆይ ለሕይወታችን የሚረባ መልእክት ተሰጠን ዘንድ የሚጠቅመንን መልእክት ትናገረን ዘንድ እኔ ሳልሆን እግዚአብሔር ሆይ ለእያንዳንዱ ሰው በመንፈስ ትናገር ዘንድ እያንዳንዳችንን ትነካን ዘንድ በዚህ ሰዓት እጸልያለሁ እኔ የሚገባኝ ሁኛ አይደለም ነገር ግን እግዚአብሔር አምላክ ሆይ በእኔ ውስጥ ግን አንተ መክበር ትችላለህ ኃይል አለህ ደካማውን ታጠነክራለህ ምላስ የሌለው ምላስ ትሰጣለህ እግዚአብሔር ሆይ ስለዚህ በዚህ ሰዓት አንተ አስተማሪያችን ሁን ይህ የተባረከ ጊዜ ይሁንልን በሕይወታችን አንድ ለውጥ የምናገኝበት አንድ ውሳኔ የምንወስንበት ዕለት ይሆንልን ዘንድ እንለምናሃለን በየዕለቱ ወደ አንተ መቅረብ እንድንችል እርዳን አትለየን ስለስምህ ለስማን አሜን። የአሁኑ ሰንበት ትምህርታችን ከእግዚአብሔር ጋር ያለንን ግንኙነት ማሳደግ። የክርስትና ሕይወት ምንጊዜም በአንድ ጊዜ ጫፍ ላይ የሚደረስ ሁኔታ አይደለም። ምንም እንኳ ልባችን ሲነካ ሙሉ በሙሉ እግዚአብሔርን ብናምንም፣ ቀን በቀን ዕለት በዕለት በየጊዜው ግን የምንማራቸው ትምህርቶች አሉ። ከውድቀታችን እንማራለን፣ ከፈተናዎቻችን እንማራለን። መንፈስ ቅዱስ በየጊዜው ያስተምረናል። ስለዚህ ርዕሱ በእውነቱ እጅግ በጣም የሚገርም ርዕስ ነው። ከእግዚአብሔር ጋር ያለንን ግንኙነት ማሳደግ ይኖርብናል እና ብለን ብለን ደግሞ ሰባተኛው ሰንበት ትምህርት ላይ ደርሰናል። ተግባራዊ ጸሎት የሚል ነው። ቅድም ተነቧል። ደግሜ ግን ምናልባት ቀድማችሁ ላልገባችሁ እና በጊዜው ላልገባችሁ ደግሜ ማንበብ ፈልጋለሁ፣ ምክንያቱም መሪ ጥቅሳችን ነውና። የእግዚአብሔር ማህበር ሁላችሁ በእርሱ ታመኑ፣ ልባችሁም በፊቱ አፍስሱ። እግዚአብሔር ረዳታችን ነው። የህዝብ ማህበር ይቅርታ፣ የህዝብ ማህበር ሁላችሁ፣ በአጠቃላይ ሰዎች ሁሉ እንደማለት ነው። በእርሱ ታመኑ፣ ልባችሁም በእርሱ ፊት አፍስሱ፣ ምክንያቱም እግዚአብሔር ረዳታችን ነው እና እንግዲህ ስለ ጸሎት ስለሆነ ምን ያህል እንጸልያለን፣ እንደገና የጸሎት ህይወታችን ምን ይመስላል? አንዳንድ ጊዜ እንደው ሁኔታዎችን ለማሟላት ወይም እንደ ክራይቴሪያ አይተነው ነው የምንገባ ወይስ ጸሎት አስፈላጊ መሆኑን አምነንበት ነው? በየቀኑ እንጸልያለን? በየሰዓቱ እንጸልያለን? ይሄ የግል ጥያቄያችን ነው። ስንጸልይስ ደግሞ ይህን ስጠን ይህን አድርግልን ብቻ ነው ወይስ ለእግዚአብሔር የሚገባውን ምስጋና እንሰጣለን? እና ጸሎት ሁልጊዜም ከጌታ ጋር የሚያገናኝን ነገር ስለሆነ ጌታ ኢየሱስ እኔ ወይን ግንድ ነኝ ብሏል። ሁልጊዜም ከእሱ ጋር የሚያጣብቀን ነው ጸሎት። እኛ እንናገራለን፣ እግዚአብሔር ይሰማል። እንደገና ሰምቶ ደግሞ ዝም አይልም፣ ሰምቶ የሚመልስ አምላክ ነው፣ ይመልሳልም። ስለዚህ ከእግዚአብሔር ጋር የምንነጋገርበት ነው እና ስንጸልይ ሁልጊዜም ከክርስቶስ ጋር መሆናችንን ያሳስበናል እና ያገናኘናል። ጸሎት ከተውን ግንኙነታችን አቋረጥን ነው። ከወይኑ ግንድ ከተለየን ደግሞ ከወይኑ ግንድ የተለየ ቅርንጫፍ ምን ይሆናል? ይደርቃል። መንፈሳዊ ሕይወታችን ደረቅ ነው የሚሆነው። ስለዚህ ጸሎት አስፈላጊ ነው። ታዲያ ጸሎት ስንጸልይ አንዳንድ ጊዜ የለመነው ነገር ቶሎ ሊሳካ ይችላል፣ የጠየቅነው ነገር ሊፈጸምልን ይችላል፣ ወይም ላይፈጸምም ወይም ሊዘገይም ይችላል። ምክንያቱም እግዚአብሔር ራሱ ለእኛ የሚበጀውን ያውቃል። የሚጠቅመን ከሆነ ያደርጋል። ፈቃድ ይሁን የምንለውም በዚሁ ምክንያት ነው እና በመግቢያው ላይ ትላንትና ይህንን ነበር ያየነው። ዛሬ ደግሞ ኤልያስ በችግር ውስጥ መጸለይ ይላል። ኤልያስ ይልና ሰረዛለው፣ በችግር ውስጥ መጸለይ። ኤልያስ በጣም በጸሎት ከታወቁት በመጽሐፍ ቅዱስ ውስጥ ከተጻፉት የሃይማኖት አባቶች ወይም ደግሞ ከመጽሐፍ ቅዱሳችን ተዘግቦ የሚገኝ ታላቅ የእምነት ሰው ነው ኤልያስ። ታዲያ እንደዚህ ጀግና ሊሆንበት የቻለበት ጊዜና ሁኔታ ስንመለከት ሰንበት ትምህርታችንም ይጠቅሰዋል። ምን ይላል? በክፉ ዘመን ይኖር ነበር ይላል። የሚመች ጊዜ አልነበረውም። አምልኮን ለማምለክ የአካባቢው ሕዝብ፣ ጎረቤቱ፣ ሌላው አብሮት እንደኛ እኮ ቸርች የሚሄድ አይመስለኝም ራሱ። ግን እሱ በግሉ ግን ለእግዚአብሔር የሚጣትት ሰው ነው ነበር እና ምን ይላልኝ ሰንበት ትምህርታችን፣ ታማኙ ኤልያስ በክፉ ዘመን ይኖር ነበር። ንጉሥ አካብ ከእርሱ በፊት ከነበሩት የእስራኤል ነገሥታት ሁሉ የእስራኤልን አምላክ እግዚአብሔርን ለማስቆጣት የበለጠ ባደረገበት ዘመን ይኖር ነበር ይለዋል። አንድ ሰው አንደኛ ነገሥት ምዕራፍ 16 ቁጥር 30 እስከ 33 እንዲያነብልኝ እፈልጋለሁ። ቀድሞ ያወጣ ያንብብልኝ። አንደኛ ነገሥት 16 30 ሰንበት ትምህርታችን 33ን ይላል፣ ግን ከ30 ጀምሮ እንድታነብልኝ ስለፈለኩ ነው። አላወጣችሁ? እኔ ላንብብ። እሰማለሁ። በነገራችን ላይ ዝም ሲባል
ትሰማለህ። እኔ ማንበብ እችላለሁ።
እሺ እሺ፣ ፋንታንስ
16 ከስንት እስከ ስንት ድረስ?
ከ30 ከ30 እስከ 33 ሰንበት ትምህርታችን 33ኛውን ይላል፣ ግን መሰረተ ሐሳቡ እንድንይዘው ከ30 ብንጀምረው ጥሩ ይሆናል።
እሺ፣ እንዲህ ይላል። የኦምሪ ልጅ አክሃብ ከእርሱ አስቀድሞ ከነበሩት ሁሉ ይልቅ በእግዚአብሔር ፊት ከፍ ክፉ ነገር አደረገ። የናባጥን ልጅ የኢዮርብዓምን ኃጢአት እንደ ቀላል ነገር ከመቁጠሩም በላይ የሲዶናውያንን ንጉሥ የኤትባአልን ልጅ ኤልዛቤልን አገባ። ሄዶም በአልን አመለከ፣ ሰገደለትም። ሰማሪያ ላይ በስራው የባኦል ቤተ ጣዖት ለባኦል መሰዊያ አቆመለት። ደግሞም ከአብ የኤሽራን ምስል አምድ በማቆም ከእርሱ በፊት ከነበሩት የእስራኤል ነገሥታት ይልቅ የእስራኤልን አምላክ እግዚአብሔርን ለቁጣ የሚያነሳሳ ድርጊት ፈጸመ ይላል።
አዎ፣ እግዚአብሔር ይባርክሽ። እዚህ አካብ እንግዲህ ወላጅ አባቱንም ይጠቅሳል። በእግዚአብሔር ፊት ክፉ ነገር አደረገ ይላል ቁጥር 30 ላይ። ከዛም ደግሞ የናባጥን ልጅ የኢዮርብዓምን ኃጢአት እንደ ቀላል ነገር ከመቁጠሩም በላይ ይላል የሲዶናን ንጉሥ የኤትባልን ልጅ ኤዛቤልን አገባ ያለው ወገኑ ነው። ይሄዱ ያገባ ጣዖት የምታመልክ ናት ኤዛቤል ደግሞ። ማግባቱ ብቻ አይደለም፣ ከዛ በኋላ ደግሞ የጣዖት አምልኮ መጣ። ወደዛ ውስጥ ገብቶ ምን አደረገ? ሰገደ ይላል። መስገድ ብቻ አይደለም፣ የመስዋዕት ማድረጊያ ቦታ ሁሉ ምስል አቆመ፣ ህዝቡም እንዲሰግድ አደረገ። እንግዲህ አክዓብ የእስራኤል ንጉሥ ነው፣ እስራኤል ደግሞ ለእግዚአብሔር የተመረጠ ህዝብ ነው። ይህን ያደረገ ነው እና በዚህ ዘመን ነበር እንግዲህ ኤልያስ የኖረው እና በችግር ዘመን ነው የነበረው። ህዝቡ ሁሉ አሁን ኤዛቤል በመምጣቷ ወደ ጣዖት አምልኮ ነው የተመለሱት እና ኤዛቤል ደግሞ መታ ያቋቋመችው በዓልን ነው። በዓል ደግሞ የዝናብ አምላክ በመባል ይታወቃል። ስለዚህ እግዚአብሔር ለሁሉ ነገር አምላክ መሆኑ ቀርቶ በዓል የሚባል ጣዖት እንዲከበር ነው የተደረገው በዚህ ቦታ ላይ እና ኤልያስ የነበረበት ዘመን የተደላደለ መንፈሳዊ ህይወትን ለመምራት የሚያመች ጊዜ አልነበረም። ከዛ በህይወቱ ውስጥ እጅግ አስደናቂ ጊዜያት የመጡ በቀርሜሎስ ተራራ ላይ በተደረገው ግጭት ተያይዞ ነው ይላል። ይሄ በመሆኑ ኤልያስ ለእግዚአብሔር ይቀና ነበር። በዚህም ምክንያት ንጉሱን አክዓብን ፊት ለፊት ተገዳደረው። እንዲያውም የዝናብ አምላክን ያመልኩ ስለነበር ዝናብ እንዳይመጣ አደርጋለሁ አለ። የዝናብ መቅረት ታሪኩ የመጣው ከዛ ጋር የተያያዘ ነው። ምክንያቱም የእነሱ አምላክ የሚያመጣላቸው ከሆነ ይታያል። የኤልያስ አምላክ ዝናብን የሚያስቀር ከሆነ ይታያል። ግድድሮች ነው የገጠመው። በዚህ ምክንያት ዝናብ ቀረ። ዝናብ በመቅረቱ ምክንያት ደግሞ ሊገለው ስለሆነ እንደሸሸና እንደተሸሸገ ቁራዎች ሁሉ እንትን እንደመገቡት ይሄ ሁላችን የምናውቀው ታሪክ ነው። ኤልያስ አሁን ግድድሮች ነው የገጠመው። እሱ እግዚአብሔርን ይዞ ነው እና አካብ ደግሞ በኤልን ይዘው ነው ግድድሮቹ የነበረ። ሆኖም ግን የኤልያስ አምላክ አሸንፎ ዝናብ ለሶስት ዓመት ተኩል ድረስ ሳይዘንብ ቀረ። ምዕራፉን 18ን አንብቡ ይላል። ታሪኩን ብቻ አይተን ብናልፍ ጥሩ ይሆናል፣ ለውይይት ጊዜ እንዲኖረን ብዬ ነው። በዚህ አስደናቂ ታሪክ ጡዘት ላይ አካብና መንግስቱ እግዚአብሔር ጸሎትን እንደሚሰማ በገዛ አይናቸው የተመለከቱበት ነው። ከዛ ተደብቆ በነበረበት ጊዜ ወደ ምዕራፍ 18 ሄደን በምንመለከትበት ጊዜ ከብዙ ጊዜ በኋላ በሶስተኛው ዓመት እንዲህ የሚል የእግዚአብሔር ቃል ለኤልያስ መጣለት። ሂደ ለአካብ ተገለጥ፣ እኔም በምድሪቱ ላይ ዝናብን አዘንባለሁ። ስለዚህ ኤልያስ ራሱን በአካብ ፊት ለመግለጥ ሄደ ይላል። በዛ ላይ የቤተ መንግስቱን አለቃ ሳር ፍለጋ ለከብቶቻቸው የሚሆን ስለጠፋ አካባቢ በአንድ በኩል እሱ በአንድ በኩል ሲሄዱ ተገናኝተው አለ በለው ብሎ የላከውን መልእክት ሁሉ ሁላችንም የምናውቀው ነገር ነው። የቤተ መንግስቱ አዛዥ አብዲዩም ደግሞ ሂዶ ለመናገር ሁሉ የፈራበትና አንተ ብትጠፋስ ያለበትን በተለይ እዚህ ላይ ምንም እንኳን ስለ ኤልያስ ብንማር አብዲዩ እኔ በጣም ደስ የሚል የእምነት ሰው ነው። አንደኛ ነቢያት እንዲገደሉ እየተባለ በሕይወቱ ቆርጦ ክርስቲያኖችን ሲረዳ የነበረ ሰው ነው። አሁን ደግሞ ኤልያስን በሚያገኝበት ጊዜ የእግዚአብሔር ሰው እንደሆነ ያውቃል። እግዚአብሔር ከፈለገ ሊሰውረው ይችላል፣ ግን ሄዶ ለንጉሱ ተገንቷል ብሎ የተናገረ ነው በድፍረት። ስለዚህ እግዚአብሔርን የሚያመልክ ነው አብዲዩ፣ የቤተ መንግስቱ አዛዥ ማለት ነው፣ የአካብ ባለሟል። እና ልክ እነዚህን ነገሮች እናያለን። ከዛም የቀርሜሎስ ተራራ መስዋዕትን እንመለከታለን። በዚህ ላይ ነቢያቶቹን ሁሉ እንዲጠሩ የእስራኤል ሕዝብ ሁሉ እንዲጠራ ሁሉ እንዲያይ ተደረገ። መስዋዕታቸውን አቀረቡ። ብዙ ዝርዝር ወደዛ ውስጥ መግባት አያስፈልገኝም። ጣዖቶቻቸው ሊመልሱላቸው አልቻሉ። እነሱ ቀኑ ሙሉ ለፉ። ኤልያስ ግን ምናልባት 30 ሰከንድ ወይ 1 ደቂቃ ቢጨር አጭር ጸሎት አድርጎ እሳት መስዋዕቱን ከላይ መታ በላች። ህዝቡ ሁሉ የኤልያስ አምላክ እውነተኛ አምላክ ነው አሉ፣ ሰገዱ ይላል። ሰገዱ ይላል ቁጥር 39። ህዝቡ ሁሉ ይህን ሲያዩ በግንባራቸው ተደፍተው እግዚአብሔር እርሱ እውነተኛ አምላክ ነው፣ እግዚአብሔር እርሱ እውነተኛ አምላክ ነው አሉ። አንደኛ ነገሥት ምዕራፍ 18 ቁጥር 30 ላይ ነው ያነበብኩት። ህዝብም ሁሉ ይህን ሲያዩ በግንባራቸው ተደፍተው አምላክ እግዚአብሔር እርሱ እውነተኛ ነው፣ እግዚአብሔር እርሱ እውነተኛ አምላክ ነው አሉ። ቀጥታ ነው እያነበብኩት ያለሁት እና ህዝብ ሁሉ ንጉሱም ጭምር የኤልያስ አምላክ ተባለ። ልክ ይህን አደረገ እና ይህን አድርጎ በአንደኛ ነገሥት ምዕራፍ 19 ላይ ያለውን ትኩረት አድርጎ ነው የዛሬው ሰንበት ትምህርታችን በጣም እንትን እንድናየው የሚፈልግ 1 እስከ 18 ምን ይላል? በተለይ የኤልያስን ጸሎትና እግዚአብሔር ከርሱ ጋር ስላለው ግንኙነት ያንብቡ ይላል። አሁን እንትን ያልነው ነው። ከዛ እዚህ ላይ ለኤልያስ መከፋት ዋናው ምክንያት ምንድነው? ኤልያስ እንግዲህ አሁን ባለድል ነው፣ እግዚአብሔር ከርሱ ጋር ነው፣ ተአምር ሰርቷል። ከሰማይ መጣ መስዋዕቱን ልሳለታለች። ይህ ብቻ አይደለም፣ እግዚአብሔር እንዲመለክ አድርጓል። ከዛም ደግሞ ህዝቡን ሲያወናብዱ የነበሩትን ነቢያትን ሁሉ 450 ነቢያትን አስገድሏል፣ እንዳይሄዱ ባሉበት ብሎ አስጨፍጭፏል። ስለዚህ ባለድል ነው። ምን ተከሰተ? ምንድን ነው ችግሩ? ርዕሳችን ኤልያስ በችግር ውስጥ መጸለይ ነው የሚለው። በችግር ውስጥ መጸለይ። አሁንም እዚህ ላይ በፊተኛው የኖረበት አካባቢ ችግርና እሱ ብቻውን መቅረቱ ሲሆን፣ እዚህ ላይ ደግሞ ነቢያቶቹን በማስጨረሱ ለእግዚአብሔር ስትሆኑ የሚገዳደራችሁ ብዙ የሰይጣን ኃይል አለ ወገኖች። ኤልያስ እንደ ሌሎቹ አብሮ ቢሆን ኑሮ እርግጠኛ ነኝ ይህ ችግር አይደርስበትም። ችግሩ ምንድን ነው? 1-4 እናነባለን። አሁንም ቀድሞ ያወጣ ካለ ብታነቡልኝ ደስ ይለኛል። እሺ
19 ነው?
አዎ 19 1-4
እሺ። እንዲህ ይላል፣ አካብም ኤልያስን ይህን ሁሉ እንዳደረገ ነቢያቱንም ሁሉ በሰይፍ እንደገደለ ለኤልዛቤል ነገራት። ኤልዛቤልም ነገ በዚህ ጊዜ ነፍስህን ከነዚህ እንደ አንዲቱ ነፍስ ባላደርጋት፣ አማልክትን ይህንን ያድርጉብኝ ይህንንም ይጨምሩብኝ ብላ ወደ ኤልያስ መልክተኛ ላከች። ኤልያስም ፈርቶ ተነሳ፣ ነፍሱንም ሊያድን ሄደ። በይሁዳም ወዳለው ወደ ቤርሳቤስ ወጥቶ ብላቴናው በዚያ ተወ። እርሱም አንድ ቀን የሚያህል መንገድ በምድረ በዳ ሄደ። መጥቶም ከክትክታ ዛፍ በታች ተቀመጠ። ይበቃኛል፣ አሁንም አቤቱ እኔ ከአባቶቼ አልበልጥምና ነፍሴን ውሰድ ብሎ እንዲሞት ለመነ።
እንግዲህ ቅድም አጠር ባለ ሁኔታ ብዙን ባንወያይበትም ኤልያስ የደረሰበትን ድል ተመልክተናል። ንጉሱንም ተገዳድሯል። አሁን ንግስቲቱ ደግሞ ያለችውን ሁላችሁም ሰምታችኋል። ንጉሱ የሆነውን ሁሉ የእነሱ አምላክ ምንም እንዳልሰራ ወስዶ በነገራት ጊዜ እሷ ደግሞ የእኔ ነቢያቶች ተገለው አንተ አትቀርም ነው፣ እገልሃለሁ። ነገ በዚህ ሰዓት ያንተንም ነፍስ ከነዛ እንዳንዱ ነፍስ ሳላደርጋት ብቀር አማልክት እንዲህ ያደርጉብኝ፣ ከዚህ የባሰን ያምጡብኝ ስትል ወደ ኤልያስ መልእክተኛ ላከች ነው የሚለው። ላኪዋ ኢዛቤል ናቸው። በጣም ይገርማል። አሁን ኤልያስ በቀርሜሎስ ተራራ ነው እንግዲህ ያን ሁሉ ድል እግዚአብሔርን ይዞ ሊሰራ የቻለው። አሁን በህዝብ ፊት ነው ኤልያስ ይህን ያደረገው። አሁን ግን ስታዩት ችግር እንደጀመረ ነው የሚናገረው። ቁጥር 3 ሄደን ስንመለከት ምን ይላልኝ? ኤልያስም ፈርቶ ስለነበር ህይወቱን ለማትረፍ ሲል ሸሸ። በይሁዳ ምድር ወዳለች ወደ ቤርሳቤህ እንደመጣም አገልጋዩን በዛ በመተው በምድረ በዳ ውስጥ የአንድ ቀን መንገድ ተጓዘ። ወደ አንድ ክትክታ ዛፍም እንደመጣም ከስሩ ተቀምጦ ይሞት ዘንድ እግዚአብሔር ሆይ በቅቶኛል፣ እኔ ከቀደሙት አባቶች አልበልጥምና ነፍሴን ውሰዳት ብሎ ጸለየ። በጣም የሚገርም ነው። ከዛ ጀግና በትልቅ እምነት በነበረበት ጊዜ ትልቅ የጀግንነት ስራን ሰራ። ኢዛቤልን በፈራ ጊዜ ግን እንደዚህ ብቸኛ ሆኖ በተራራዎች አካባቢ ውሃ ባለበት አካባቢ ነው እንግዲህ ኤልያስ በዛ ቦታ ሲሄድ የነበረው። እዛ ደግሞ ትልልቅ ዛፎች እንደሚኖሩ ገምታለሁ። አሁን ግን እንግዲህ ብዙዎቻችሁ ታውቃላችሁ፣ የክትክታ ዛፍ ከሰው ቁመት የማይበልጥ በጣም አጭር ነው። የክትክታ ዛፍ የሚገኘውም ደግሞ በበረሃ ነው፣ በቆላማ ቦታ ነው። ለጥላ መሆን እንኳን የማይችል ቦታ ነው። እንደ ትልልቅ ዛፎች ልንወስደው አንችልም። ኤልያስ አሁን እጅግ በጣም የወረደበት ጊዜ ነው ብቻውን። እዚህ ላይ የምናያቸው እንግዲህ ፍርሃት እጅግ ብዙ ነገሮችን ያበላሹብናል። በሕዝብ ፊት ድል ያደረገ ሰው ለብቻው ሲሆን ተስፋ መቁረጥ ደረሰበት። ከእምነት ወደ ፍርሃት ተዛወረ። ከእግዚአብሔር ኃይል ወደ ኤዛቤል ዛቻ አእምሮ ሊሳብ ቻለ። ነገር ግን በጣም ደስ የሚለው ነገር ወረድ ብለን ስናየው ከውድቀታችን በፊት እኛ ከምንፈራው በፊት እግዚአብሔር ቀድሞ ይደርሳል። ቀጥላችሁ ልታነቡት ትችላላችሁ። እግዚአብሔር ቀድሞ ይደርሳል። ኤልያስ የነበረው እምነት ታላቅ ነው። የሰራቸው ስራዎች በእግዚአብሔር አማካኝነት ታላቅ ነው። ዝናብን አስቆመ፣ ዝናብን እንደገና መጣ፣ እሳት ከሰማይ አወረደ፣ መስዋዕቱንም በእሳት አፍላሰ። ፍርሃት ሲመጣ ግን ያለው እምነት ሁሉ ጠፋ። ኤልያስ በእምነት ውስጥ እያለ 450 ነቢያትን አስገደለ። ቁጥር 18 ምዕራፍ 18 ቁጥር 40 ሄዳችሁ እንትን ስትሉት ነቢያቶችን እንዳስገደለ እናያለን። ቁጥር 40 ላይ እግዚአብሔር እርሱ እውነተኛ አምላክ መሆኑን ለመላው ሕዝብ እንዲያዩ አደረገ። ፍርሃት ሲመጣ ግን ይህ ሁሉ ነገር ለራሱም እንኳ እግዚአብሔርን የረሳበት ጊዜ እንደሆነ ይሰማኛል። ፍርሃት በሚመጣበት ጊዜ በእምነት ጊዜ ወደ ቀርሜሎስ ተራራ ወጣ፣ በፍርሃት ጊዜ ወደ ምድረ በዳ ወረደ። ወገኖቼ ፍርሃትን አስወግደን በእግዚአብሔር ልንታመን ይገባና እግዚአብሔር ባለንበት ቦታ በጉድጓድ ውስጥ በሆን እዛ አንተ ትገኛለህ ነው ያለ ባለመዝሙሩ። እግዚአብሔር አሁንም በክትክታ ስር ነው የተገናኘው። ስለዚህ ኤልያስ እንግዲህ የኤልያስ መከፋት ምንድን ነው በሚለው ውስጥ ፍርሃት ነው እንዲከፋ ያደረገው። ስንፈራ ይጨልምብናል። እኔና እናንተስ ህይወት በቃን ያልንበት ጊዜ ይኖር ይሆን? በእንደዚህ አይነት ጊዜ ግን እግዚአብሔር ኤልያስን በክትክታ ስር የተገናኘ እኛንም እንደሚገናኝን እናስብ። ምንባቡን አነብና እንትን እላለሁ። በአንድ ቀን ውስጥ እግዚአብሔር የኤልያስን ጸሎት ሁሉ ቢመልስም የነቢዩ ስሜታዊ አእምሯዊና አካላዊ ሁኔታ ብዙም ሳይቆይ ተለወጠ ይላል። አሁን ያልነው ኤልያስ በዛን ቀን ከእግዚአብሔር ጋር ታላቅ ድል ቢቀዳጅም በደከመው ጊዜ የሞት ፍርሃት በእግዚአብሔር ላይ ያለውን እምነት እንዲያሸንፍ ፈቀደለት። ኤልያስ ለተስፋ መቁረጥ ቢሸነፍም እግዚአብሔር በርኅራኄና በእንክብካቤ ወደ እርሱ በመምጣት ምግብና ውሃ ሰጠው። አንደኛ ነገሥት 19:5-8 አንድ ሰው ቢያነብልኝ ደስ ይለኛል። አሁንም
አንደኛ ነገሥት
19:5-8
እንግዲህ የሚያነብ ከሌለ እኔ ልሞክር።
እሺ፣ እኔ ማውጥቼው ነበር እናንተ ታነቡ እንደው ይየ ነው።
እሺ
አውጥቻለሁ።
እሺ እሺ፣ አንብብ።
ከአምስት እስከ ስድስት ነው።
ስምንት
በትክክታውም ዛፍ በታች ተጋደመ፣ ቅልፍም አንቀላፋ። እነሆም መልአክ ዳሰሰውና ተነስተህ ብላ አለው። ሲመለከትም እነሆ በራሱ አጠገብ የተጋገረ እንጎቻና በማሰሮ ውስጥ በማሰሮ ውሃ አገኘ። በላም ጠጣም፣ ተመልሶም ተኛ። የእግዚአብሔር መልአክ ደግሞ ሁለተኛ ጊዜ መጥቶ ዳሰሰውና የምትሄድበት መንገድ ሩቅ ነውና ተነስተህ ብላ አለው። ተነስቶም በላ ጠጣም። በዚያም ምግብ ኃይል እስከ እግዚአብሔር ተራራ እስከ ኮሬብ ድረስ 40 ቀንና 40 ሌሊት ሄደ። እዚያም ወዳለ ዋሻ መጣ፣ በዚያም አደረ። እነሆም ኤልያስ ሆይ በዚህ ምን ታደርጋለህ የሚል የእግዚአብሔር ቃል ወደ እርሱ መጣ። እርሱም ለሰራዊት አምላክ ለእግዚአብሔር እጅግ ቀንቻለሁ፣ የእስራኤል ልጆች ቃል ኪዳንህን ትተዋልና መሠዊያህንም አፍርሰዋልና ነቢያትህንም በሰይፍ ገድለዋልና እኔም ብቻዬን ቀርቻለሁ፣ ነፍሴንም ሊወስዷት ይሻሉ አለ።
እግዚአብሔር ይስጥልኝ። እንደዚህ በምንወድቅበት ጊዜ እግዚአብሔር እየመጣ ይጠይቃል። ከኤደን ገነት እና አዳም ሲሸሹ አዳም አዳም የት ነህ ነው ያለው። እዚህም ኤልያስ ቁጥቋጦ ስር በሚሆንበት ጊዜ ምድረ በዳ ድረስ ሂዶ እግዚአብሔር እዚህ ምን ታደርጋለህ? ከዛ መገበው፣ ደግሞ መገበው። በመገበው ምግብ 40 ቀንና 40 ሌሊት ቆይቶበታል። ከዛም ታሪኩን ስትቀጥሉ አሁን ወደዛ ልንሄድ አንችልም። እንደገና ኤልያስ ሌላ ተልእኮ ነበር። እግዚአብሔር ተስፋ በቆረጥንበት ሁኔታ ይቀጥልና ለሌላ ተልእኮ እኛንም ሊያሰማራን ይችላል። ስለዚህ ተስፋ በምንቆርጥበት ጊዜ ኤልያስን እዚህ ምን ታደርጋለህ ያለን ያለው ጌታ እኔና እናንተንም እዚህ ምን ታደርጋለህ። ምናልባት ቦታ ላይ ሆን ይችላል የምንጨነቅበት በአእምሯችን የምናሰላስለው ነገር ነው፣ እዚህ ምን ታደርጋለህ የሚለው። ከዛ ስለ ጸሎት ያለችውን አንድ ሁለት አረፍተ ነገር እንትልበና ለእናንተ ብለጥ ደስ ይለኛል። ጸሎታችን ሁልጊዜ በጣም ቀጥተኛ መልስ ላያገኝ ይችላል፣ ቀጥተኛ መልስም ሊያገኝ ይችላል እና ስለዚህ በሁለቱ መንገድ ልንጠብቅ ይገባል። እንደ እግዚአብሔር ፈቃድ ይሁን ነው የምንለው እኮ። ስለዚህ ናህናን ሁሉ ወደፊታችን እናያለን። ስለዚህ ጸሎታችን እኛ ያልነው እኛ በፈለግነው ደረጃ ካልሆነ ብለን ተስፋ መቁረጥ እንደሌለብን ነው እና ችግር ሲገጥመን ሁልጊዜም ወደ እርሱ መቅረብ እንዳለብን ነው። እኔ ይህን ብያለሁ። ከእናንተ ሀሳብ ጥያቄ ካለ አንድ 6 ደቂቃ አለ፣ እለቃለሁ።
ጥያቄ አለኝ።
45 ሰው አለ፣ ጥያቄም ወይም እንትን መምጣት አለበት። እሺ
እሺ። የእኔ ጥያቄ ሁለት ጥያቄ አለኝ። አንደኛ ጥያቄ ኤልያስ ነቢያቶችን ማስገደሉ ትክክል ነው እንዴ? እግዚአብሔር ፈቃድ ነው ወይ? ሁለተኛ ደግሞ ኤልያስ ምን መሆን ነበርበት? ሴትዮዋ እንደዛ ሴት ልትበት ምን መሆን ነበርበት? እንግዲህ ሁላችንም ፈራለን። እዚህ ስራሻ ስመጣ ፍራቶ ነቢያቶችን ሁሉ አስገድላለች። አሁን ዛቻውን በምሰማበት ጊዜ እኛስ ብንሆን ምን እንሆናለን? ምን መሆን ነበርበት?
እሺ፣
ምን መሆን ነበርበት?
አቶ ካሳሁን ነዎት?
አይ፣ ገብረ ስላሴ ነኝ።
ኦኬ። እሺ፣ ምን መሆን አለበት? ጥያቄው ግልጽ ነው።
ሄሎ፣ ምን ማድረግ ነበረበት ነው? ምን መሆን ነበረበት?
ምን ማድረግ ነበረበት? ያው ያኔ ዛቻውን በምሰማበት ጊዜ አሁን ፍርሃቱ እሱን ወደ ታች አወረደ። አዎ፣ ልክ ነው። የታች አወርደዋል። ታዲያ ያንን ዛቻ ሰምቶ ማፍራት የለበትም ወይም ደግሞ መሸሽ የለበትም ወይስ ምን መሆን ነበረበት?
ሄሎ።
አቤት። ስማችሁን እየተናገራችሁ ስለማላቅ። እሺ፣
ማርሴት ነኝ። እግዚአብሔር አምላክ ያንን ምረጡ ብኤል አምላክ ከሆነ እግዚአብሔር አምላክ ከሆነ እና ያለ የእግዚአብሔር ፈቃድ ነው እነሱ እንዲገደሉ እግዚአብሔር ክንድር ማሳየት። እሱ ያን ያደረገለት ጌታ የእሷን ዛቻ መስማት የለበትም ነበር። ምክንያቱም ያ ሁሉም ሰራዊት በእሱ ብቻ በዛች በትንሿ ጸሎት እግዚአብሔር ከእሱ ጋር ሆኖ ያን ድል ያጎናጸፈው አምላክ እንግዲህ ለእነሱ ሊሰግዱ ነው። እንግዲህ ውላቸው ለእነሱ ሊገዙ ነው። ነገር ግን ያ ሁሉ ያደረገ ጌታ እሷ ዛቻ ብዝትም ጠላት ዛቻ ቢዝትም እግዚአብሔር ትናንትና ያደረገልን ዛሬ እንደሚያደርግልን ማመን ነበረበት። እኛም ዛሬ ማድረግ ያለብን ዞር ብለን እግዚአብሔር ያደረገልንን ነገር ስናስብ ፊት ለፊታችን የከበደ ፈተናም እንኳን ቢደቀን ቢመጣብን እግዚአብሔር አምላክ ያሳለፈን ድሮም ያው ነው፣ ዛሬም ያው ነው፣ ለዘላለምም ያው ነው።
እግዚአብሔር ይስጥሽ። እግዚአብሔር ከችግሮቻችን በላይ መሆኑን እንመን ነው። እሺ፣
በተጨማሪ ኤልያስ እንደዛው እንደዛ ሆኖ ማመን ነበረበት። ግን እኔ የሚታየኝ ተጨማሪ ደግሞ ከዛ ከእምነቱ ጋር ሆኖ መጸለይ ነበረበት፣ ወደ ጌታን ማውራት ነበረበት፣ ምን ላድርግ ጌታ ሆይ ብሎ መጠየቅ ነበረበት ከሚሸሽ ይልቅ ብዬ ነው ማምነው። እንደዛ ሆነ። ሰው ነው፣ ስጋ ነው፣ ይፈራል። ልክ ሲፈራ ፍርሃት ሲመጣበት ሁላችንም እንደዛ አይነት እንትን ያለን ይመስለኛል። እና በዛ ጊዜ ጌታ ሆይ ምን ላድርግ ይኸውልህ ብሎ ጥያቄ ቢያደር እዛው ከአይን ቅንድብ የሚፈጥነው አምላካችን ያናግረው ነበር ብዬ አምናለሁ። ሌላ አንድ ያልገባኝ ጥያቄ አለ፣ ይጨምር ይችል።
እኔ መናገር ፈልጋለሁ አንድ ነገር።
እሺ እናታችን።
እሺ ልናገር?
አዎ።
እሺ ኤልያስ ሸሽቶም ወደ እግዚአብሔር መጮሁን አልተወም፣ መጸለዩ ብቻውን። ብዙዎች ሰዎች ተገደሉ እኮ እየሞቱ እያየ እሱም እንዳይሞት ሸሽቷል። ከሸሸው ሆኖ ግን እግዚአብሔርን ጠየቀ። ጌታ ሆይ እኔንም እንደተሞቱት ሰዎች ውሰድ ነፍሴን ብሎ ጠየቀው። እግዚአብሔር ግን በእሱ መጠቀም ስለፈለገ ቁጥቋጦይቱ ስር እያለ ነገረው፣ ተገለጠለት። በቃ ሂድና ለንጉሱ ንገረው አለው። ሂዶ ነገረው። የኤልዛቤት አማልክት ጠሪዎችም ቀረቡ፣ እሱም ቀረቡ፣ መስዋዕት ቀረበ። ታምሩን አሳየ፣ ዝናቡም እንዲመጣ አደረገ። እና የኤልያስን እኮ እግዚአብሔር ሊጠቀምበት ስለፈለገ ያው ሰው እየሞተ እያየ መቼም ሰው ዝም ብሎ ቁሞ ልሙት አይልም። ሸሽቶ ሕይወቱን አትርፎ ወደ እግዚአብሔር አቤቱታ አድጎ መቀበል አለበት። መንፈስ ቅዱስ ኃይል መቀበል አለበት አሸናፊ ለመሆን እና እንግዲህ በተረፈው ደግሞ እናንተ ተጨማሪ አድርጉበት። እኔ ይሄ ነው የታየኝ እንግዲህ እና ኤልዛ ከኤልዛቤት መዳፍ እስራኤልን የነጠቀ ኤልያስ እግዚአብሔር ሊጠቀምበት ስለፈለገ ሸሸ፣ ተራበ፣ ተንገላታ። መልሶ ግን እግዚአብሔር ተጠቀመበት፣ ታምር ሰራ።
እግዚአብሔር ይስጥልን። ሰዓት እያለቀ ነው። ጠያቂውን ጠይቄ። አቤት።
አይ ጥሩ አስተምራል። ጌታ ይባርክህ። እዚህ ላይ እኔም ትንሽ አብሬ አሁን ካለው ሀሳብ ጋር መጨመር የምፈልገው ኤልያስ ስንት ዓመት ነው የሸሸው? 40 ቀንና 40 ሌሊት ብቻ ነው? አይደለም፣ 3 ዓመት ተኩል ነው የሸሸው እኮ ያንን ተናግሮ። ስለዚህ በፍርሃት ነው የኖረው። እንዳለውም ብቻዬን ቀረው ስል አይዞ እግዚአብሔር ብቻህን አልቀረም፣ 7000 ለቤል ያልሰገዱ ቤልን ያልሳሙ አለች ይላል። እና አይ ቲንክ አንዱ ያላችሁ ትምህርት ው በእግዚአብሔር መታመን አለብን ባለው ድፍረት ሁሉ፣ አንዱ እሱ ጥሩ ነው። ሌላው ደግሞ የዘመኑን ሁኔታ ማጣራትና ማወቅ አለብን። እህቴ እንዳለችው እግዚአብሔርን ጸልየን ማወቅ አለብን። ስለዚህ በስደትም ጊዜ መሰደድ ያለብን አስፈላጊ ነገር ነው። ምክንያቱም እዛ ቆመን መገደል የለብንም። መሸሽ በምንችልበት ሁሉ መድኃኒታችን ኢየሱስ ክርስቶስ ራሱ ሽሽታችሁ በሰንበት አይሆንም፣ መሸሽ በሚሆን አስፈላጊ ነው እና ኤልያስን ስናይ 40 ቀንና 40 ሌሊት ሳይሆን 3 ዓመት ተኩል ነው የሸሸው። በዛ ላይ ደግሞ እግዚአብሔር ምግብ ሲሰጠው አሁን ተመለስ ሊለው ይችል ነበር እግዚአብሔር። ነገር ግን የእሱን ሁኔታ አይቶ የነዛም ደግሞ ቢመለስምና በዛ እነዛንም ንጉሱና ሚስቱንም በኋላ እግዚአብሔር ለእነሱም እድሜና ጊዜ ሰጥቶ የንስሐ ጊዜ ሰጥቶ ነው። ኤልያስ በዛ ቢኖርና በሱ ኃይል ቢያስገድላቸው እነሱን እግዚአብሔር እድልም ለእነሱም አይሰጥም ነበርና አይ ቲንክ በሁለቱ አቅጣጫ ማየት አለብን ለማለት ፈልጋለሁ። ምክንያቱም መልአኩ ራሱ ብላ የምትሄድበት መንገድ በጣም ሩቅ ነው ብሎ እኮ አግዞታል እና በሁለቱም አቅጣጫ እኔ ለማለት ነው። እግዚአብሔር ይባል።
እሺ ዶክተር፣ የነቢያቶችንም በዛው ጨምርልን እና በጸሎት እንዝጋ። ነቢያቶቹን መግደሉ ትክክል ነው ወይ የሚል ጥያቄ አላቸው።
ገብርኤል እንወያይ ስለሆነ ያውቃል። ገብርኤል መሱን ይመልስ።
እኔ እኮ እንትን አንድ ሰው አዋቂ ሆኖ አይደለም፣ ሁሉም ሰው ሲወያይበት እኔም ለእኔም ትምህርት ይሆናል ብዬ ነው። እና በእርግጥ አሁን እንደውም ነገሩን ለማሳጠር ጊዜ ስለሌለ ጌታ ኢየሱስ ሐዋርያቶች ምን አሉት? እሳትን ከሰማይ አወርድን እነዚህ ሰዎች እንጠፉ ብናደርግ ስሉት ምን አለ? ከማን ጋር እንዳላችሁ አታውቁም፣ ከምን አይነት መንፈስ ጋር እንዳላችሁ አታውቁም። የሰው ልጅ የሰውን ነፍስ ለማጥፋት አይደለም የመጣው ለማዳን ነው እንጂ አለ። ኤልያስ በዛን ጊዜ እነዚህን ሰዎች በሚገልበት ጊዜ ከአምላክ ጋር አልተማከረም። ምክንያቱም ነቢያቶች ከአምላክ ጋር ይማከሩ ነበር በሚያደርጉት ነገር ሁሉ ትንሽሙን ትልቅ እና ዛቻን በሚመጣበት ጊዜ ከእግዚአብሔር ጋር ብናገር ኖሮ እሱም ብጠይቅ ኖሮ ይህ ሁሉ አይሆንም ነበር። ምክንያቱም እግዚአብሔር ይበቀላል፣ በቀል የኔ ነው ብለዋልና ያንን አሁን ኤልያስም አልፈዋል፣ እኛንን ያለ ነው። የዚህ አይነት ችግሮች ቢከሰቱ ምን እናደርጋለን የሚለውን ነገር ከግንዛቤ ውስጥ እንድናስገባ ነው። እግዚአብሔር ይባርካቸው። ተመልሶልኛል።
እሺ ዶክተር፣ ጸሎት አድርግልን። ጥሩ ነበር ብንቀጥል፣ ግን የሰው ሰዓት ነው እዚህ በኋላ።
እሺ ይሰማል?
ይሰማል።
እግዚአብሔር አባታችን አምላካችን ሆይ ምሕረት ብዙ ስለሆነ እናመሰግናለን። አፍቃሪ አምላክ ሆይ አሁን እንዳስተማርከን በእውነት በዚህ በመጨረሻ ዘመን የፍርሃት መንፈስን አልሰጠህንም። ያንተን ድምፅ እየሰማን በእውነት ለስምህ ክብር ሌሎችም ይድኑ ዘንድ ስጠቀምብህን ዘንድ እንማጸናለን። ከኤልያስም እንደተማርነው ጌታ አምላክ ሆይ አንተ ባሪያዎችን አትተውም፣ የትም ሄደህ ትፈልጋቸዋል፣ እንደገና ለስራህም ታቆማቸዋል። ክብር ምስጋና ላንተ ይገባል። ይህን ጉባኤ አንተ ባርክ፣ የታመሙትን አድንልን፣ የተቸገሩትን ጌታ አምላክ ወይ አንተ በችግራቸው ሁሉ ድረስልን፣ ኃጢአት በደላችን ይቅር በለን፣ ያስተማሩንን ሁሉ ባርክ፣ ወደፊትም ደግሞ በዚህ ፕሮግራም የሚመሩ የሚዘምሩትን ሁሉ ቤተሰቡን ሁሉ በበረከት ሙላ። በዚህ ሰዓትም ሀገራችን እናስባለን ጌታ አምላክ ሆይ፣ በዚህ ምርጫ ሊሆን ባለበት ዘመን አፍቃሪ አምላክ ሆይ በምሕረት እጅ እንድትጎበኝ ኢትዮጵያን እንማጸናለን። ምን ሰማ ሁሉ ጠላት ብዙ ነገሮችን ህይወትን ለማጥፋት የመጣውን ሁኔታ እናያለን። እግዚአብሔር አባት ሆይ አንተ ምሕረት እጅን በኢትዮጵያ እንድታደርግ መሪዎች፣ በቤተ ክርስቲያን መሪዎች፣ ቀሳውስት አንተን እንዲፈሩ አንተን እንዲያውቁ እድል ፋንታ ስጣቸው። ቸር ወሬ ያሰማን እግዚአብሔር አምላክ ስለሰማን ተመስገን። በነገር ሁሉ ባርከን በጌታ ኢየሱስ ክርስቶስ ስም
አሜን አሜን። እግዚአብሔር ባርካችሁ። በሰላም ደሩ፣ በሰላም ዋሉ። ሰላም ሁኑ።
አሜን አሜን። ወንድሜ ተስፋው ለዚህ ግሩም ለሆነው የውይይት ጊዜ እግዚአብሔር አንተንም ቤተሰብህንም ይባርክ ለማለት ወዳለሁ። በንበብን በውይይትን በጸሎትን የተሳተፋችሁ በሙሉ እግዚአብሔር ይባርካችሁ። አሁን በልዩ መዝሙር እህቴ ኢየሩስ ትባርከናለች። እህቴ ቦታውን ለአንቺ ለቃለሁ። መንፈስ ቅዱስ ያግዝሽ።
አሜን። እሰማለሁ። እሺ፣ እግዚአብሔር ባርካችሁ። መዝሙር 296 እመቴ በአንተ ነው የሚለውን ለጌታ ክብር እዘምራለሁ። እመቴ በአንተ ነው የቀራንዮ በግ
ባርክሽ ለዚህ ግሩም መዝሙር እህቴ። እግዚአብሔር እምነታችን የእኛንም ያጠንክረው ማለት ወዳለሁ። አሁን የቃል ጊዜ ነው። በቃል የሚያገለግለን ፓስተር አባይ ይሆናል። ፓስተር አባይ እንኳን ደህና መጣህ። ጊዜውን ለመንፈስ ቅዱስና ለአንተ እለቃለሁ።
ሁላችሁንም በጌታ ሰላም ላችኋለሁ። እንደምን ዋላችሁ? እግዚአብሔር አምላካችንን እጅግ አድርጌ አመሰግናለሁ እሱ መልካም ስለሆነ ሁላችንም እንደገና ስላሰባሰበን ባንድነት ሆነን ቃሉ እንድንካፈል እሱ ስለረዳን እግዚአብሔር ስሙ የተባረከ ይሁን። እንጸልያለን። እንጸልይ። ምስጋናና ክብር የሚገባ ዘላለማዊና ጻድቅ አባታችን እግዚአብሔር ከምህረትህና ከፍቅርህ የተነሳ ከሞት ወደ ህይወት ስላመጣህን የተጣልነውን እንደገና ስላነሳህን የራቅነውን ስላቀረብከን እነሆ ከዘላለም ሞት ወደ ዘላለም ህይወት ስላመጣህን እጅግ አድርገን እናመሰግናለን። በዚህ ጊዜ ደግሞ ጌታ ሆይ እንደገና በፊት ተሰብስበናልና ሰማይ ባንጻራችን ይከፈት። የልብህን ለልባችን አንተ ተናገር። በምትናገረን በእያንዳንዱ ቃል ጌታ ሆይ ስምህን አክብረን እንድናልፍ ከቃልህ ጋር የተስማማ ህይወት እንዲኖረን እያንዳንዱን ጊዜ ጌታ ሆይ እንዲሁ የሚባክኑ ጊዜ ሆኖ እንዳያልፍ በማስተዋል ቃልህን በእምነት እየተቀበልን በህይወታችን በእምነት እየተዋሃደ ለመንግስትህ እንድታበቃን ፍቃድ ይሁን። ይህን ጊዜ ተረከብ ሁሉ እንደ ፍቃድ ይሁን። በናዝሬቱ ጌታ በኢየሱስ ስም አሜን። እና በዚህ ምሽት የምንነጋገርበት ርዕስ ታገለግሉኝ ዘንድ እናንተን መረጥኩ። ምን ታደርጉኝ ዘንድ? ታገለግሉኝ ዘንድ። እያንዳንዱ በጌታ በኢየሱስ ክርስቶስ ያመነ ሰው እግዚአብሔር በክርስቶስ ለራሱ አገልግሎት መርጦታል። እዚህ ጋር ለተለዩ ሰዎች አይደለም ይሄ ሐሳብ። ይሄ ጥሪ ይሄ ንግግር ለአንድ ሰው ወይም ደግሞ ለተወሰኑ ሰዎች አይደለም፣ ለሁሉም ሰው ለወጣቶች ለዋቂዎች ለሴቶች ለወንዶች ለሁሉም ነው። ታገለግሉኝ ዘንድ እናንተን ምን አደረኩ መረጥ። እንድናገለግል የመረጠን ራሱ እግዚአብሔር ነው፣ ሰው አይደለም። ብዙ ጊዜ ለአገልግሎት እንለመናለን። ሰዎች የመረጡን ይመስለናል። ሰዎች የጋበዙን ይመስለናል። የጠራንና የመረጠን ግን እርሱ ማን ነው? እግዚአብሔር ነው። በዚህ ምሽት በተለየ መንገድ እግዚአብሔር ያስተምረናል። በሁለተኛ ዜና ምዕራፍ 9 ቁጥር 11 ላይ ይላል፣ ልጆቼ ሆይ በፊቱ ትቆሙና ታገለግሉ ዘንድ አገልጋዮችም ትሆኑ ዘንድ ታጤኑለትም ዘንድ እግዚአብሔር መርጧችኋልና ቸል አትበሉ። ምን አትበሉ? ቸል አትበሉ። የመረጣችሁ የቤተ ክርስቲያኑ ፓስተር አይደለም። የመረጣችሁ የቤተ ክርስቲያኑ ሽማግሌ አይደለም። የመረጣችሁ ከዛም በላይ የሆኑ በቤተ ክርስቲያኒቱ መዋቅር መሰረት ተሹመው ከፍ ባለ ስልጣን ላይ ያሉ ሰዎች አይደሉም። በእግዚአብሔር ፊት ታጤኑለት ዘንድ ታገለግሉት ዘንድ በፊቱ ቆማችሁ እርሱን ታገለግሉት ዘንድ እግዚአብሔር መርጧችኋልና ምን አትበሉ? ቸል አትበሉ። ቸል ማለት ዋጋ ያስከፍላል። ዋጋ እንደሚያስከፍል በብዙ ቦታ ተጽፎ ነው የምንመለከተው። ቸልተኞች እርጉሞች ናቸው ብሎ ነው የሚናገረው ኤርምያስ 48 ቁጥር 10 ላይ። የተረገሙ ናቸው የእግዚአብሔርን ሥራ በቸልታ የሚመለከቱ
እነርሱ ምን የሆኑ ናቸው ይላል? የተረገሙ ናቸው ብሎ ነው የሚናገረው ወገኖች። እኔና እናንተ የተረገምንን ወይንስ የተባረክን? እግዚአብሔር ለአገልግሎቱ መርጦን ሳለ፣ ለስራው መርጦን ሳለ፣ ለስራው ለይቶን ሳለ ስራውን በተለያየ ምክንያት ቸል እያለፍን ብዙ ምክንያቶችን እየሰጠን ብዙ ምክንያቶችን እየደረደርን ስራውን ሳንሰራ ብናልፍ፣ ይቅርታ፣ ስራውን ሳንሰራ ብናልፍ እግዚአብሔር ምን ይላል? የእግዚአብሔርን ስራ በቸልታ የሚያደርግ እርጉም ይሁን፣ ሰይፉን ከደም የሚከለክል እርጉም ይሁን ይላል። ወገኖች ልናገለግል፣ መስዋዕት ልናቀርብ፣ ልናጤን እግዚአብሔር መርጦን ሳለ፣ መክሊት ሰጥቶን ሳለ፣ ችሎታ ሰጥቶን ሳለ፣ በተለያየ በዚህ በምድራዊ ነገር ተይዘን አይመቸኝም እያል አልችልም እያል ብዙ ነገሮችን እየደረደርን ዝም የምንል ከሆነ፣ ቸል የምንል ከሆነ እግዚአብሔር እነዛን ሰዎች ምን ይላል? እርጉሞች ናቸው እያለ እየተናገረ በአንደኛ ተሰሎንቄ ምዕራፍ 1 ከቁጥር 9 እስከ 10 ይላል፣ እነርሱ ራሳቸው ወደ እናንተ መግባታችን እንዴት እንደነበረ ስለኛ ይናገራሉና ለሕያውና ለእውነተኛ አምላክ ታገለግሉ ዘንድ ከሙታንም ያስነሳውን ልጁን እርሱንም ኢየሱስን ከሚመጣው ቁጣ የሚያድነን ከሰማይ ትጠብቁ ዘንድ ከጣዖት ወደ እግዚአብሔር እንዴት ዘወር እንዳላችሁ ይናገራሉ። እዚህ ላይ እንግዲህ ለሕያውና ለእውነተኛ አምላክ ታገለግሉ ዘንድ ከሙታን ያስነሳው ልጁን እርሱንም ኢየሱስን ከሚመጣው ቁጣ የሚያድነንን ከሰማይ ትጠብቁ ዘንድ እናንተን ከጣዖት አምልኮ ከጣዖት ወደ እግዚአብሔር ዘወር እንድትሉ እንዳደረጋችሁ ይናገራሉ ብሎ ነው የሚናገር። እኛ መጀመሪያ እኮ ምናምንቶች ነበር። ዓለም የሚሆነውን ሊሆን ነበር። በኤፌሶን ምዕራፍ 2 ላይ ዳስ ተመለከቱ ነበራችሁ ያለ ይናገራል። የቅፋት ልጆች ነበራችሁ፣ ቀናተኞች ነበራችሁ፣ ተከራካሪዎች ነበራችሁ፣ ጸበኞች ነበራችሁ፣ አመዝራዎች ነበራችሁ፣ ገዳዮች ነበራችሁ ያለ ብዙ ነገሮች ነበራችሁ ያለ ይናገራል። ነገር ግን በጌታ በኢየሱስ ክርስቶስ ካመንን በኋላ እርሱን ከተቀበልን በኋላ እግዚአብሔር ከምሕረቱ የተነሳ ስለሰጠን ድነት ይናገራል። ያን ድነት ካገኘን በኋላ ደግሞ ምሕረት የተቀበለ ሰው በጨለማ ውስጥ ላሉ ሰዎች ሊመሰክር ሊያገለግል ተመርጧል። አንዳንድ ጊዜ ለሰዎች የምናገለግል መስሎን እስኪ እኔ ከቀረው ማን እንደሚያገለግል ታያላችሁ ይላል። እንደዛ ማለት የለብን። እኛ ብንተው እኮ ሺህ ሰዎች አሉት እግዚአብሔር። አገልግሎትን ብንተው ብዙ ሺህ ሰዎች አሉት። ድንጋያችን አገስቶ ማናገር የሚችል አምላክ ነው። በጨለማ ውስጥ ላሉ ሰዎች ትልቅ ኃላፊነት እግዚአብሔር ለኔና ለእናንተ ሰጥቶናል። በቤት ልንመሰክር፣ በቤታችን ጀምረን፣ በጎረቤታችን፣ በስራ ቦታችን፣ በተለያየ ቦታ፣ በምንሄድበት ቦታ ሁሉ ወገኖች ልንመሰክር ይገባል። እግዚአብሔር ይላል ሰዎችን ለማዳን የጋለ ቅናት ያላቸውን ሰብአዊ ፍጡራን በሰዎች መካከል ተወካያቸው አድርጎ ሾመ እንጂ ኃጢአት የማያውቁትን መላእክት አልመረጠም። የመረጠው ኃጢአተኞችን ደካሞችን እኛን ምስኪን ተብለን የምንጠራውን ሰዎች እንጂ ኃጢአት የማያውቁትን መላእክትን አይደለም የመረጠ ሰዎችን ለማዳን ግብረ ሐዋርያት ከሚለው መጽሐፍ ነው ይህን ሐሳብ የምታገኙት እና ገጽ 134 ላይ የማይመረመረውን የክርስቶስን ባለጠግነት ይፋ አድርጎ የመግለጥ ቅዱስ ኃላፊነት እነሆ ለወንዶችና ለሴቶች ተሰጥቷል ይላል። የማይመረመረውን የክርስቶስን ባለጠግነት ይፋ አድርጎ የመግለጥ ቅዱስ ኃላፊነት እነሆ ለወንዶች እና ለሴቶች ተሰጥቷል። ስለዚህ ሴቶችም ወንዶችም በጌታ በኢየሱስ ክርስቶስ ያመኑ ሁሉ ኃላፊነት ተቀብለው ምን አይነት ኃላፊነት? ሰዎችን ከጨለማ ወደ ብርሃን እንዲመጡ፣ ከሞት ወደ ህይወት እንዲመጡ፣ ከጣዖት ወደ ክርስቶስ እንዲመጡ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ ምን ይላል? እናንተ ግን ከጨለማው ወደሚደነቅ ብርሃኑ የጠራችሁን የርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉስ ካህናት፣ ቅዱስ ህዝብ፣ ለርስቱ የተለየ ወገን ናችሁ። እኛ ስንመረጥ ሳለ የተመረጠ ትውልድ፣ የንጉስ ካህናት ተብለን ስንጠራ ሳለ፣ ቅዱስ ህዝብ ተብለን ስንጠራ ሳለ፣ ለርስቱ የተለየ ወገን ናችሁ ተብለን ስንጠራ ሳለ ዝም ብሎ አይደለም። የርሱን በጎነት እንድትናገሩ ከምን ከጨለማ ወደሚደነቅ ብርሃን ጠርቷቸዋል። የተጠሩ ሰዎች ወደ ብርሃኑ የመጡ ሰዎች ወደ ብርሃኑ ያልመጡትን ወደ ብርሃኑ ይመጡ ዘንድ በቀንና በሌሊት ባለመታከት ሊያገለግሉና ሊሰሩ ሊመሰክሩ ይገባል ማለት ነው። ወገኖች ይህ ኃላፊነት ለቤተ ክርስቲያኑ ሽማግሌ አይደለም፣ ለቤተ ክርስቲያኑ ፓስተር አይደለም፣ ለቤተ ክርስቲያን ዲያቆናት አይደለም። ኃላፊነት ላላቸው ሰዎች ብቻ አይደለም። ኢቭን በዚህ ፕሮግራም የምንካፈል ሰዎች ፕሮግራሙን የሚያቀናጁ ሰዎች ኃላፊነት አድርገን መተው የለብንም። ፕሮግራሙን የሚያቀናጁ ሰዎች የራሳቸውን ኃላፊነት እየተወጡ እኛስ የድርሻችን መወጣት የለብንም? የድርሻችን መስራት የለብንም? ጌታ ዛሬ ቢመጣ ምንድነው መልሳችን? በማን ነው የምናመካኘው? ምክንያትስ ተቀባይነት አለ ወይ? ምክንያት ተቀባይነት ቢኖረው የመጀመሪያ ወራጆቻችን እኮ ምክንያት በምክንያት ሆነው ነበር። እግዚአብሔር ግን አልተቀበላቸው። በእግዚአብሔር ዘንድ ምክንያት ተቀባይነት የለው። ኢሳይያስ ምዕራፍ 42 ቁጥር 5 እና 7 ላይ አዲሱ መደበኛ ትምህርት ላይ እንዲህ ይላል፣ ሰማያትን የፈጠረ የዘረጋቸው ምድርና በውስጧ ያሉትን ሁሉ ያበጀ ለህዝቡ አስተንፋስን ለሚኖርባትን ህይወትን የሚሰጥ ጌታ እግዚአብሔር እንዲህ ይላል፣ እኔ እግዚአብሔር በጽድቅ ጠርቻለሁ፣ እጅህንም እይዛለሁ፣ እጠብቅህም አለው፣ ለህዝቡ ቃል ኪዳን ለአሕዛብም ብርሃን አድርጌአለሁ። እግዚአብሔር ይመስገን። እግዚአብሔር ምን አለ? እኔ እግዚአብሔር በምን ጠርቻለሁ? በጽድቅ ጠርቻለሁ። በጽድቅ ነው የተጠራ ነው ወገኖች። በጽድቅ ጠርቻለሁ ብቻ ሳይሆን እጄንም እይዛለሁ ነው። እንዳንወርቅ እንዳንሰናከል እጃችን ይዞ የሚመራን ጌታ ከኛ ጋር እንደሆነ አረጋግጦ ይናገራል። ብቻችን እንደማንሆን እያረጋገጠልን እንዳንወርቅ እንዳንሰናከል እጅህንም እይዛለሁ እጠብቅሃለሁ ከሚመጣ ማንኛውም አደጋ እጠብቅሃለሁ አትፍራ ተነስና መስክር ለህዝቡ ቃል ኪዳን ለአሕዛብም ምን አድርጌያለሁ ብርሃን አድርጌያለሁ የተቀበልከውን ብርሃን እንድታበራ እያንዳንዱ ሰው የተቀበለውን ብርሃን እንዲያበራ ለህዝቡ ቃል ኪዳን ለአሕዛብም ብርሃን አድርጌያለሁ ብሎ ጌታ እየተናገረ ነው ወገኖች ስለዚህ በጽድቅ የተጠራ ሰው እንዴት እጅና እግሩን አጣጥፎ ቁጭ ይላል እንዴት አይናገርም እንዴት አይመሰክርም እድሉ ሲከፈት እየፈራን ዝም የምንል ሰዎች ስንቶች ነን የምንችለው የበራልንን ብርሃን በሰዎች ፊት በትህትናና በአክብሮት ልንመሰክር ይገባል ልንገልጽላቸው ይገባል ይቀበላሉ አይቀበሉም እሱ የኛ ኃላፊነት አይደለም ከኛ የሚጠበቀው ያንን ብርሃን ለሰዎች ማብራት ብቻ ነው መመስከር ብቻ እውነቱን መናገር ብቻ ነው ስለዚህ በቤተ ክርስቲያን ብቻ ሳይሆን በቤታችንም በቤት ብቻ ሳይሆን በጎረቤታችንም በጎረቤት ብቻ ሳይሆን በስራ ቦታችንም ያመነውን እምነት ለሰዎች ማሳወቅ መቻል አለበት። በስራ ቦታ ላይ ስትሰሩላችሁ እኔ በአገሬ በኢትዮጵያ ስንሰራ ሁለን ምሳ ቤት ነው የምንበላው እዚህ ሀገር ደግሞ ምሳ እዛው ነው ይዘን ሄደን ነው የምንበላው እና እኔ በምሰራበት ምሳ ቤት አንድ ሰው ሲጸልይ ላይ ምሳ ሲበላ ከዛ በኋላ የኔ ኃላፊ አጠገብ ያለ አብሮ ይበላል ሌሎችም ጓደኞች ይበላሉና እየጸለየ ሊያናግረ ፈልጎ ሲጠራኝ እየጸለየ ይሆናል አዎ ይቅርታ አማይለን እንዲያለ አሁን አገልጋይ ነኝ አዎ ይቅርታ አለ ከዛ በኋላ ማውራት ጀመር መሰከርኩለት አንድ ጥያቄ አለኝ አለ ምንድነው አልኩት ግን ሁሉ ህዝብ ቢያምን ሰማይ ቦታ ይኖራል እንዴ አለ አዎ በደንብ ይኖራል በዚህ ምድር እንድንኖር መኖሪያን ያዘጋጀ አምላክ በሰማይም እኮ መኖሪያ አዘጋጅቶልናል ዮሐንስ ወንጌል ላይ ያለውን አነበብኩለትና በጣም ገረመው። ጓደኞቼ ሳይጸልዩ ነበር የሚበሉት። እኔን ካዩ በኋላ መጸለይ ጀመሩ። ክርስቲያን ሆነው እየፈሩ ዝም ብለው ነበር የሚበሉት። እኔን ካዩ በኋላ ግን ተደፋፍረው ጸልየው መብላት ጀመሩ። ወገኖቼ በክርስቶስ እናፍራለን? በእምነታችን ያሳፍረናል? ሰዎች ይንቁናል ብለን እንፈራለን? ለምንድን ነው የምንፈራው? ብንናቀፍ ክርስቶስ ለኛ አልተናቀም አልተደፋም አልተተፋበትም አልተዋረደም። ስለዚህ ስለ ኢየሱስ የሚመጣው ነገር ሁሉ በጸጋ ለመቀበል እውነትን ለመመስከር በድፍረት መቆም መቻል አለብን። የካል ሆነ ክርስትና ክርስትና ይባል የእውሮችን አይን ትከፍታለህ አለ። ምርኮኞችን ከእስር ቤት በጨለማ የተቀመጡትን ከወይኒ ታወጣለህ። የእውሮችን አይን ታበራለህ። ያልተገለጠላቸውን እውነት ያልበራላቸውን በጨለማ ውስጥ ያሉትን የተሰወረባቸውን ሰዎች አይናቸው እንዲከፈት ታደርጋለህ። ምርኮኞችን ከእስር ቤት ታወጣለህ። በኃጢአት የታሰሩትን በጨለማ በወኅኒ የተጣሉትን በክፉ ኃይል የታሰሩትን እነሱን ታወጣለህ እያለን ነው ወገኖች። በእምነት ለሚቆሙ ሰዎች ሁሉ ኃላፊነትን መወጣት ይችላሉ። ኢየሱስ ከነሱ ጋር ሆኖ ስለሚሰራ ስለዚህ ኃላፊነታችንን ቸልሳን እንድንሰራ ይገባል እናደርግ ይገባል ግብረ ሐዋርያት በሚለው መጽሐፍ ላይ ግን 18 ላይ እንዲህ የሚል ቃል እናገኛለን አብልጦ ልብን ወደሚነካው ትዕይንት ይመልከቱ ራሱ በመረጣቸው 12 አገልጋዮች የተከበበው የሰማይ ንጉስ ደቀ መዝሙርቱን ወደ ተለያየ አገልግሎት ያሰማራቸው እንደሆነ እናስተውል እነዚህን ደካማ ፍጡራን ወኪሎች አድርጎ በመጠቀም በቃሉና በመንፈሱ አማካይነት ወደ ሁሉም በመድረስ የደህንነት ባለቤት የሚሆኑበት ንድፍ አወጣ ይላል እነዛ ደካማ ፍጡራን ወንጌል ለዓለም እንዲሰበክ ወንጌል ለዓለም እንዲደርስ በቃሉና በመንፈስ አማካይነት ወደ ሁሉም እንዲደርሱ ወደ ሁሉም ይወንጌል እንዲዳረስ የደህንነት ባለቤት የሚሆኑበትን ንግድ እግዚአብሔር አወጣ ብሎ ነው የሚናገረው ወደ ቆርኔሌዎስ የተላከው መልአክ የመስቀሉን ታሪክ የመንገር ተልኮ አልተሰጠው ያን ለቆርኔሌዎስ የተገለጠለት መልአክ የመስቀሉን ታሪክ የመመስከር ተልኮ አልተሰጠው መመስከር የሰማይ ፍጡር ርዕሰ ጉዳይ እንደመሆኑ ቆርኔሌዎስን ጨምሮ ደካማና ለፈተና ተጋላጭ ለሆነው ሰባዊ ፍጡር ስለተሰቀለውና ከሞት ስለተነሳው አዳኝ ሊነግረው የሚገባው ሰው ነበረ። ለዚህም ነው ጴጥሮስን የተላከው። ዛሬ የመስቀሉን ታሪክ እንድንናገር እኔና እናንተ እንጂ የተመረጥን ቅዱሳን መላእክት አይደሉም ይሄንን እንዲመሰክሩ ወደ ምድር የተላኩ። ስለዚህ ወገኖቼ ይህ ኃላፊነት በእኛ ላይ እንደተጣለ አስተውለን እያንዳንዱ ሰው የበኩሉን እንዲወጣ ሰዎች ተሰማስበው እስኪነሱ አንጠብቅ። እያንዳንዱ በግሉ የራሱን ስራ ይጀምር። እያንዳንዱ ሰው የግል ስራው የኔ ኃላፊነት ነው ብሎ ቢወጣ ዛሬ እኮ በመድር ወንጌል ተሰራጭቶ ክርስቶስ በተኖ በመጣ ነበር። ነገር ግን አንድ ቤት ብቻ ተቀንጠን መሟሟቅ ለምደን መመስከር አልቻለም። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 7 ላይ እንዲህ ይላል ነገር ግን ይህ እጅግ ታላቅ ኃይል ከእግዚአብሔር እንጂ ከኛ አለመሆኑን ለማሳየት ይህ የከበረ ነገር በሸክላቃ ውስጥ አለ በማለት አዋራው ይናገራል። እየሰራኩ በእኛ ላይ እንዲከናወን ትልቅን ኃይል በእኛ ያስቀመጠ እግዚአብሔር የመንፈስ ቅዱስ ሥራ እንደሆነ ለመግለጽ ሲሞክር ከእግዚአብሔር ነው አለ። ይህ ታላቅ ኃይል ከማን ነው? ከእግዚአብሔር እንጂ ከኛ አይደለም። ይህ የከበረ ነገር ደግሞ በሸክላ ዕቃ ውስጥ አለን፣ በእኛ ውስጥ ያን ኃይል አለ። ስለዚህ ያን ኃይል በውስጣችን ካለ ለመመስከር ለመናገር የሚያስፈራን ዝም የሚያሰኝን ነገር የለም። እግዚአብሔር እቅዱ አይደለም እንጂ ኃጢአት የማያውቃቸውን መላእክትን ተጠቅሞ አምላካዊን እውነት ማወጅ ይችል ነበር። ግን እቅዱ አይደለም። ሆኖም በድካም የተከበበውን ሰብአዊ ፍጡር አምላካዊ ንድፍ የሚተገብር የእርሱ መሳሪያ አድርጎ በመምረጡ በዋጋ ሊተመን የማይችል የከበረ ነገር በሸክላ ዕቃ ውስጥ ተቀመጠ ይላል። እግዚአብሔር ይመስገን ወገኖቼ፣ በእኛ በደካማዎች በእኛ በሸክላ በሆኑ ሰዎች ላይ ያነ ንድፍ ተቀምጦ ስራውን እንድንሰራ የተከበረውን ሰባዊ ፍጡር አምላካዊ ንድፍ የሚተገብር የእርሱ መሳሪያ አድርጎ መረጠ። በመመረጣችን ደስ አይላችሁ ወገኖች? ደካማ ሆነን ሳለን እግዚአብሔር መረጣ። ምን እንድንመሰከር እንድንሰራ የሥራው ተካፋዮች እንድንሆን በሰዎች አማካይነት ለዓለም የቀረበው አምላካዊ ጸጋ የእግዚአብሔር ክብር በጽልመት የተዋጠው ኃጢአት ላይ እንዲያንጸባርቅ አደረገ ይላል። በጽልመት የተዋጠው ኃጢአት ላይ እንዲያንጸባርቅ አደረገ የእግዚአብሔር ጸጋ። ወገኖች በዛ ጸጋ ሆነ እንድንመሰክር ነው እግዚአብሔር እየጠራናል። ሰማን ፍጡር በሚያበረክተው በፍቅር የተሞላ አገልግሎት ኃጢአተኛውንና ደህንነት የሚያሻውን ወገን ወደ መስቀሉ እያመለከተ ምስጋና ክብርና ውዳሴ ከሁሉ በላይ ለሆነው ለእርሱ ብቻ ያቀርባል። ወገኖቼ ኃጢአተኛውና ደህንነት የሚያሻውን ሰው ወደ መስቀሉ እንዲመጣ እያመለከትን ምስጋናና ክብር ውዳሴ ከሁሉ በላይ ለሆነው ደግሞ ለማን እያቀረብን? ለእግዚአብሔር እያቀረብን ስራውን ወደ ፍጻሜ እንድናመጣ ተመርጠሻል። የመረጠ እግዚአብሔር ነው። ሌላ ሰው አልመረጠ። ስለዚህ አዳኙ የሰው ልጆች አማላጅ ለመሆን ወደ ሰማይ ካረገ በኋላ እርሱ የጀመረውን ስራ ተከታዮቹ ይገፉበት ዘንድ አላማው ነበር። ሰማያዊ ወኪሎቹ በጨለማ ለተቀመጡት ወገኖች የወንጌልን ብርሃን ለመፈንጠቅ የተለየ ፍላጎት ማሳየት አለባቸው። ይህ ፍላጎት ከሌለን አደጋ ላይ ነን። እኛ ራሳችን በዛ ሕይወቱን አሳልፎ በሰጠው በክርስቶስ ድነት ውስጥ የለንም ማለት ነው። ያን ድነት ያገኙት ሰዎች ድነት ላላገኙት ሰዎች ሌትና ቀን ያነባሉ፣ ያለቅሳሉ፣ ይጸልያሉ፣ ይመሰክራሉ። እባክህና ወንድሜ እባክሽ ነይ ይታያሉ። ስለዚህ ይህን ኃላፊነት ለመወጣት ምንድነው እያደረግን ያለ ነው? ምንድነው እየሰራን ያለ ነው? ወገኖች ምንድነው የሚሰማችሁ? ወገኖች አስባችሁ እኛው ብቻችን እየተሰበሰብን ይህንን የጸጋ ወንጌል ሁልጊዜ እየተመገብን፣ ሌሎች ግን አንድ ቀን ሳያገኙ በጨለማ ውስጥ ሆነው ሲጠፉ ባለመመስከራችን በሚሞቱ ሰዎች ደም ተጠያቂ እንደሆን እናውቃለን። ለምንድን ነው ያልመሰከርክልኝ? ለምንድን ነው ያልመሰከርሽልኝ? እየጠፋው እያየሽን እየጠፋው እያየኝ እንዴት ዝም አልከኝ? ይላሉ በመጨረሻ ስላለ ኤለን ዋይት በፍጻሜው ዘመን በመጨረሻው በስደቱ ጊዜ የሚጠፉ ሰዎች ለጥፋት ሲሄዱ ለምን አልመሰከራችሁልንም? ለምን አልነገራችሁልንም? ለምን ዝም አላችሁ? ይላሉ። እግዚአብሔር ያለኛ አጋዥነት ኃጢአተኞችን የማዳን እቅዱን ከግብ ለማድረስ አያቅተው። ነገር ግን እኛ የክርስቶስ አይነት ባህሪ ለማዳበር እንድንችል በስራው ተካፋይ መሆን ይገባናል። ይሄ ካልሆነ የክርስቶስ አይነት ባህሪ ማዳበር አንችልም። በእርሱ መስዋዕትነት ነፍሳት ድነው በማን ከሚገኘው ደስታ ተካፋዮች ለመሆን በማዳን ሥራ ተካፋይ መሆን ይገባናል። የዘመናት ምኞት ደስ 142 ላይ ነው ይናሳም። ስለዚህ ወገኖች ብዙ ምስክሮች ስላሉ ይሄን ምስክርነት ቸልሳንል እግዚአብሔር ለጠራን ኃላፊነትና አገልግሎት እናገለግል ልንሰራ አይደለም ጥሪ ተደርጎልን ጥሪ ባይደረግም እኔ በዚህ መልኩ ማገልገል ፈልጋለሁ እኔ በመመስከር ማገልገል ፈልጋለሁ እኔ በመጸለይ ማገልገል ፈልጋለሁ እኔ በዝማሬ ማገልገል ፈልጋለሁ እኔ በመምከር ማገልገል ፈልጋለሁ እኔ በቃል በመመስከር ማገልገል ፈልጋለሁ ብለን ራሳችንን ማቅረብ መቻል አለብን። ለምን ተጠርተናል ተመርጠናል? ሚሰብኩ ሰዎች ብቻ አይደሉም፣ ሚናገሩ ሰዎች ብቻ አይደሉም የተመረጡት፣ ሁሉም ሰው ተመርጧል። የተመረጠ ሰው ደግሞ ለመረጠው ጌታው ምስክር ሊሆን ይገባል። ደግሞም ስንመሰክር ስንናገር መንፈሳዊ ህይወታችን እያደገ ይሄዳል። ስለዚህ ይሄንን ስራ እንድንሰራ ስራውን ቸልሳንን በኃላፊነት እንድንወጣ እግዚአብሔር አምላክ በጸጋው ይርዳን። እንጸልይ። እናመሰግናለን፣ እናከብራለን። እውነተኛና ቅዱስ የሆንክ የዘላለም አምላክ እግዚአብሔር ሆይ አንተ መረጥከን፣ አንተ ሾምከን፣ አንተ ለይህን ለርስትህ የተለየ ወገን አደረግከን፣ ቅዱስ ህዝብ ብለህ ጠራህን። ይህንን መጠራታችንን ቸልሳንን የተሰጠንን ኃላፊነት መወጣት እንድንችል እያንዳንዳችን ጸጋህ እንዲበዛልን በክርስቶስ ኢየሱስ ፈቃድ ይሁን። የመንፈስ ቅዱስ ዝናብ በእኛ ላይ ይዝነብ። አነቃቃን በቃልህ፣ አበርታን በቃልህ። ጌታ ሆይ አንደበታችንን በእሳት ጉጠት ንጋ። ዝም እንድንል ቸል እንድንል የሚያደርገን እርም የሆነ ነገር ከህይወታችን እንዲወገድ እለምናለን። ኃይልን ሰጥተህ ለክብር ስለምታናግረንና ስለምትጠቀመን እናመሰግናለን። በመጨረሻ ደግሞ እነሆ የአገልጋዮችን ዋጋ ምስጋና ይገባቸዋል እየተባሉ እናንተ ብሩካን እየተባሉ ዓለም ሳይፈጠር የተዘጋጀውን ደስታ ውረሱ እየተባሉ ከሚጠሩት ወገኖች ጋር እኛም ወራሶች እንድንሆን እንድትረዳን በጌታ በኢየሱስ ስም እናምናለን። ስለተቀበልከን ተመስገን። ደይቱን በሰላም አሳድር፣ መጨረሻችን በመንግስት አድርግልን። በናዝሬቱ ጌታ በኢየሱስ ስም አሜን። ተባረኩ። ጸርሻለሁ።
አሜን አሜን። ወንድሜ ፓስተር አባይ እግዚአብሔር ይባርክህ ለዚህ ወቅታዊ መልእክት። እግዚአብሔር መመስከራችን ለመንግስቱ ተጠባባቂዎች እንድንሆን መመስከር እንድንችል እግዚአብሔር ይርዳን ማለት ወዳለሁ። አሁን በልጅ መዝሙር የምትባርከን እህቴ ኢየሩስ ትሆናለች። ኢየሩስ ጊዜውን ላንቺና ለመንፈስ ቅዱስ ለቃለሁ።
አሁን ሰማለሁ። እሺ ለኢየሱስ እንሳምለው 275 ለጌታ ክብር ዘምራለሁ። በደስታ ለኢየሱስ እንሳራለን ለናደርክ የምንችለውን ሁሉ ከአምላክ የተሰጠንን ተግባር በእምነት ስራችንን ፈጽም። ለኢየሱስ ስራ በታማኝነት ስራ በወዳጅ ወይን ቦታ በደስታ ታሪኩን እናውራለን ፍቅሩን በዓለም ላሉት ሟቾች የአብን ክብር እናሰማለን ፍቅሩም በነዛ ተሰጥቶናል ለኢየሱስ በታማኝነት እድሜን ሁሉ ለኢየሱስ በወዳጅ ወይን ቦታ በትትና ጌታን እንከተል የአምላክ ተከትለን የራቁትን ወደ እርሱ አድመን ወደ አምላክ በግ የመራን ለኢየሱስ በታማኝነት እድሜን ሁሉ ለኢየሱስ በወዳጅ ወይን ቦታ
አሜን።
አሜን አሜን። እግዚአብሔር ባርክሽ እቴ ኢየሩስ አንቺንም ቤተሰብሽንም እግዚአብሔር ይባርክ ማለት ወዳለው። አሁን ፕሮግራማችን እየጨረስን ነው። በፕሮግራሙ የተሳተፋችሁ በሰንበት ትምህርት በመወያየት ያወያየንም በመስማትም በቃልም በመዝሙርም በጸሎትም የተካፈላችሁ በሙሉ እግዚአብሔር ይባርካችሁ ጸጋውን ያብዛላችሁ ማለት ወዳለው። ዛሬ መይሃ 10/2026 ዓመተ ምህረት ነው። የተቀዳውን ለመስማት ደግሞ 605-475-4986 ደውላችሁ አክሰስ ነምበር ሲጠይቃችሁ 712861 ፓውንድን ታስገቡና ዛሬ የተቀዳው 7235 ብላችሁ ማዳመጥ ይቻላል። ወይም በሻሎም ዌብሳይት ገብታችሁ በቅርብ የተቀበሉት የተቀደዱትን ያመጣላችኋል። የምትፈልጉትን እየተጫናችሁ ማዳመጥም ለሰዎችም ማካፈል ትችላላችሁ። አሁን እንግዲህ የጸሎት ጊዜያችን ነው። እንጸልየው ብዙ ምክንያት አለን። እንጸልይበት ብዙ ምክንያት አለን። አቶም ተስኖት ታቀዋለ ሁሉንም የማታቀውንም እግዚአብሔር በመንፈሱ ያስታውስላለሁ። ስለ ታመሙት፣ ስለ ልጆች፣ ስለ ቤተ ክርስቲያናችን፣ ስለ ሀገራችን ደግሞ በተለይ አሁን ከጁላይ እስከ ከ1-5 ላለው ስብሰባ በጥብቅ እንጸልያለን። የምንሄደውንም እዚህም ያለነውን እግዚአብሔር እንዲባርከንና በመንፈሱ እንዲመራቸው እንጠይቃለን። አሁን እንግዲህ ጊዜውን ላቶ ምንተስኖት እለቃለሁ። አቶ ምንተስኖት ጊዜውን ላንተና ለመንፈስ ቅዱስ እለቃለሁ። እግዚአብሔር ይባርክ። እንኳን ደህና መጣ።
አሜን። ይሰማል?
አዎ ይሰማል በደንብ።
እግዚአብሔር አብረን እንጸልይ። ቅዱስ 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 አምላክ ምስጋና ላንተ ይሁን። ባለንበት ቦታ ሁላችን ተብከህ ለዚች ለተቀደሰች ምሽት ስላበቃህ በመድኃኒታችን በጌታችን በኢየሱስ ክርስቶስም እናመሰግናለን። እኛ ኃጢአተኞች በደለኞች ልጆችህ ከነ ኃጢአታችን ከነ ሸክማችን ከፊትህ ተንበርክከናል። ኃጢአት በደላችን ሁሉ ይቅር በለን። መተላለፋችን ሁሉ ይቅር በለን። ማረን ማሪ አምላክ። ለበደልንህ ሁሉ ይቅር በለን። ምሕረትህ ይብዛልን። በጸጋ ሸፍነን እለት እለት በቤትህ ውስጥ አሳድገን። እናመሰግናለን። በቀን 3 ጊዜ ድንቅ ቃልህን እንመገባለን። አያሉ አምላክ አንድም ነገር ያልተጓደለ ሁኔታ እየተመገብን ነው። እንግዲህ በዚህ በተመገብነው ቃልህ እለት እለት እንድናድግ መንፈስ ቅዱስ እንዲያሳድገን እንድታረገን ዘንድ ለምንሃለን። ፍሬምና ፈራ እንድታረገን እንለምንሃለን። በሰማነው ቃልህ ደግሞ እንድንኖር አንተ እርዳ። የሰማነውን ቃልህን ደግሞ ለሌሎች እንድናካፍል አንተ እንድትረዳን ዘንድ ለምንሃለን። ኃያሉ አምላክ ቃልህን እናስተላልፍ አድርገን ይዘን ቁጭ እንዳንል እንድንዘምት ያስፈልጋል። በአሁኑ ጊዜ ምንዘምትበት ሰዓት ነው። አንተ በዚህ ምድር በነበርክ ጊዜ የተናገርከው ምልክቶች ሁሉ እየተፈጸሙ ናቸው። ጦርነት እንደሚኖር፣ ራብ እንደሚኖር፣ ችግር እንደሚኖር፣ ጥበብ እንደሚኖር፣ ፍቅር እንደሚጠፋ ብዙ ነገር ሁሉ ተናግረሃል። የተናገርከው ተፈጽሟል፣ እየተፈጸመ ነው። ታዲያ እንግዲህ ወንድሞቻችን እህቶቻችን እንድድኑ ቃልን እንድንናገር አንተ እንድትረዳን ዘንድ ለምናለን። የምንናገረው ቃል ከኛ ሳይሆን ካንተ እንዲሆን ድፍረት ሁሉ እንዲኖረን፣ የት ጋር ሄደን መናገር እንዳለብን አንተ እንድታሳየን አንተ እንድትረዳን ዘንድ ያስፈልጋል። ኃያሉ አምላክ ባንናገርም ኃያሉ አምላክ በእርስ በርሳችን በመዋደድ ያንተ ደቀ መዝሙርቶች ያንተ ልጆች መሆናችን መመስከር እንድንችል ያንተ እርዳ። ባነጋገራችን ባለባበሳችን ሁሉ ያንተ ልጆች መሆናችን መመስከር እንድንችል አንተ እርዳ። ድምጻችን ንግግራችን ሁሉ ለእርስ በርሳችን ለወንድሞቻችን ለእህቶቻችን ለሌሎች ሁሉ እንደ ጨው የተቀመመ እንዲሆንልን እንድታርግልን ዘንድ ለምንሃለን። ሸካራ እንዳይሆን የሚያሳምም እንዳይሆን የሚፈውስ እንዲሆን አርግልን። የጣፍጥ እንደ አርግልን። ብርሃኖች እንድንሆን ጨለማዎች እንዳንሆን እንቅፋቶች እንዳንሆን አንተ እርዳ። ኃያሉ አምላክ በዚህ ምሽት በልጆች በኩል የተላለፈልን መልእክትህ በመሪያም ሰንበት ትምህርትም በቃልም በመዝሙርም በጸሎትም ያስተላለፉ ልጆችህን እንድትባርክልን ዘንድ ለምንሃለን። በሰማነው ቃል እንድንኖር እንድናድግ አሁንም ደግሜ እለምንሃለን። ልጆችን እንድትባርካቸው ያስተላለፉት ቤተሰቦቻቸውን ሁሉ እንድትባርክላቸው ጥበብህን እንድታበዛላቸው ዘንድ እለምንሃለን። እንደዚሁም ኃያሉ አምላክ ጉባኤውንም ከነ ቤተሰቡ እንድትባርክ ዘንድ እለምንሃለሁ። ኃያሉ አምላክ በዚህ ጊዜ ብቻም ሳይሆን በቀን 3 ጊዜ በተራ በፈረቃ የሚመሩትን ሁሉ ልጆቻችን እንድትባርካቸው ጉባኤውም ደግሞ ኃያሉ አምላክ በመጡ ቁጥር እንድትባርካቸው የሚያገለግሉትን ሁሉ እንድትባርካቸው ዘንድ እለምንሃለሁ። ኃያሉ አምላክ እንደዚሁም ስለ ሀገራችን እለምንሃለሁ። ሀገራችን ኢትዮጵያ ምን ላይ እንዳለች ከጊዜ ወደ ጊዜ እኮ ኃያሉ አምላክ ጭንቀት የበዛባት ሀገር ሆናለች። ችግር የበዛባት ሀገር ሆናለች። ኃያሉ አምላክ እባክህ ምሕረትህን ለሀገራችን እንድታወጥልን ዘንድ እለምንሃለን። የሾምካቸው ባለስልጣኖችም አንተ የሚፈሩ የሚያከብሩ እንድታደርግ ዘንድ እለምንሃለን። ከቀበሌ አንስቶ እስከ ጠቅላይ ሚኒስትሩ ሁሉ አንተ የሚፈሩ አንተ የሚያከብሩ ህዝብህን የሚያገለግሉ ከልባቸው እንድታርግ ዘንድ ለምንሃለን። እንደዚሁም የሃይማኖት መሪዎች አንተ የሚፈሩ አንተ የሚያከብሩ ትክክለኛው የአንተን ቃል የሚያስተላልፉ ህዝብን የሚመክሩ እንድታረጋቸው ዘንድ ለምናለን። እያሉ አምላክ በልዩ ልዩ በሽታ የአልጋ ቁረኛዎች የሆኑትንም ሁሉ እንድትፈውሳቸው ዘንድ ለምናለን። አያሉ አምላክ በችግር ያሉት በእስር ቤት ያሉትን ሁሉ አንተ እንድትጎበኛቸው ከችግር ሁሉ አንተ እንድታወጣቸው ዘንድ ለምናለን። በስደት ያሉትን ሁሉ አንተ ከነሱ ጋር እንድትወድ ዘንድ ለምናለን። እንደዚሁም አያሉ አምላክ በሀገራችን ብቻ አይደለም ጦርነት ያለ፣ በጎረቤት ሀገር በሱዳን ያለው ጦርነት፣ እንደዚሁም በሶማሊያ ያለ፣ በየመን ያለው አያሉ አምላክ፣ እንደዚሁም በአሜሪካና በኢራን ያለው ጦርነት፣ በኢራንና በእስራኤል ያለው ጦርነት፣ በዩክሬን ያለ፣ በራሻ ያለው ሁሉ ጦርነት አያሉ አምላክ አንተ ወደ ሰላም እንድታመጣ ዘንድ ለምናለን። ህዝብህን እንድትጎበኝ ዘንድ ለምናለን። አሁን ያንተ መምጫ ምልክት ነው። እነዚህ ጦርነት በየቦታ እንደሚሆን ነግረህናል። ይሄ ሊሆን ይችላል እና አያሉ አምላክ ለልጆችህ መፍትሄ የምትፈልግ አምላክ ነህ። እዚህ ውስጥ ልጆች እንዳይጎዱ አንተ እንድትጠነቀቅላቸው ዘንድ ለምናለን። አያሉ አምላክ በእኛ የምናውቃቸው የታመሙብን ወንድሞቻችን እህቶቻችን ሁሉ ደግሞ እንድትፈውስ ከአንተ ፊት እናቀርባለን። አቶ ግርማን፣ ዶክተር አሉላን፣ ወይዘሮ ፈጠኑን፣ ወይዘሮ ጥሩነሽን፣ ወይዘሮ አበበችን፣ ወይዘሮ ዜና፣ ወይዘሮ አስተር ተመጀ፣ ወይዘሮ አስተር ነገሪን፣ አያሉ አምላክኛ የምናውቃቸው እነዚህ ናቸው። አንተ ከዚህ በላይ ታውቃለህ። ሳይናገሩ የቀሩትም አሉ። አያሉ አምላክ በግላቸውም ደግሞ የሚጸልዩት አሉ። እነሱን ጸሎታቸው በግላቸው የሚለምኑ ሁሉ አንተ እንድትሰማ ዘንድ ለምናለን። ልጆቻችን የልጅ ልጆቻችን ሁሉ ከፊት እናቀርባለን። እነዚህ ልጆች ባለቀ ሰዓት ላይ የመጡ ናቸው። አያሉ አምላክ አንተ እንግዲህ እንድትታደጋቸው፣ አንተ እጃቸውን እንድትይዝ፣ እለት እለት በቤትህ እንድታሳድጋቸው፣ እንድትኮተኩታቸው ዘንድ ለምናለን። ወላጆች ደግሞ አያሉ አምላክ ልጆቻችን ቃልህን ለመተላለፍ እንዲችሉ ጥበብን እንድትሰጣቸው፣ ትግስትን ሁሉ እንድትሰጣቸው ዘንድ ለምናለን። የሰማይ አባት መጪው ጁላይ ላይ ጁላይ 1 እስከ 5 ድረስ ለሚደረገው ኮንፈረንስ አያሉ አምላክ ባለቤቱ አንተ ነህ። ይሄንን ኮንፈረንስ የምታዘጋጅልን አያሉ አምላክ ያንተ እጅ እንዲኖር እንለምናለን። አንተ መሪ ሆነህ እንድትሰራበት እንለምናለን። አያሉ አምላክ ለመሄድ የተዘጋጁትንም አንተ እንድታዘጋጅ፣ በብዙ መልክ እንድታዘጋጃቸው እንለምናለን። ስመለሱም አንተ እንድታጅባቸው ዘንድ እንለምናለን። እዛ ቃልህን የሚያስተላልፉትን ከእነሱ ጋር እንድትሆን፣ የሚዘምሩትን፣ የሚጸልዩትንም፣ የሚያዘጋጁትንም ሁሉ ኮሚቴውን ሁሉ አንተ ብርታትና ኃይል ጥበብን ሁሉ እንድትሰጥ ዘንድ ለምንሃለን። አያሉ አምላክ ሁሉም የሚሄድ በቃልህ እንዲባረኩ እንድታደርግ ዘንድ ለምንሃለን። አያሉ አምላክ አንዳንዶቹ አቅም አጥቶ ምናልባት በልዩ ልዩ ምክንያትም ለሚቀሩት እዚህ ኮንፈረንስ አንተ ባሉበት ቦታ ሁሉንም እንድትባርክ ዘንድ ለምንሃለን። በልዩ ልዩ ቦታም ስሜን በሚጠሩ ቦታ ስሜ በሚጠራበት እኔ እገኛለሁ ብለህ ቃል ገብተሃል እና በቃልህ መሰረት በዚህ ኮንፈረንስም በልዩ ልዩ ቦታ ስሜ በሚጠራበት ቦታ እንድትገኝ እንለምንሃለን። የሰማይ አባት በሰላም እናዋልከን፣ ሁላችንን በሰላም አሳድረን፣ ከክፉ ሁሉ ጠብቀን፣ ለማለዳው ለምስጋናው እንድታበቃን እንለምንሃለን። ናና ከኛ ጋር መንፈስ ቅዱስ እለት እለት እንድትሞላን ዘንድ ለምንሃለን። ስለሰማህን ከፍ ያለ ምስጋና ላንተ ይሁን። የጎደለው ጸሎታችን አንተ አማልክ ተቀበለን። በመድኃኒታችን በጌታችን በኢየሱስ ክርስቶስ ስም ስማ። አሜን
አሜን አሜን ወድሚያቶም ተስማት ለኛ እንደቃተትክልን ያንተንም የልብ ጸሎት እግዚአብሔር ይመልስልህ እግዚአብሔር ጸጋውን ያብዛልህ ማለት ወዳለሁ ለእናቶች ደግሞ እንኳን ለእናቶች ቀን እንኳን አደረሳችሁ ማለት ወዳለሁ አሁን በሰላም እደሩ በሰላም አምሹ በሰላም ዋሉ